From the conference center at
Kubaya Drash, Beta Magdata Dababa, Solde Katama, Yehia, and Mato Samana, Letanyau, Gamashamatawi, Takala, Holanyauk, and Kadison, Jesus Christos, Beta Christian Gubayano, Tanagariuch, Kat Takala Balasantanat, and Nam Shumoch, Chitamaratu Son, Yezikifel Musica, Bamormon Tabernacle, Zamariuch, Yhonal. This broadcast is furnished as a public service program. This is a public service program. This is a public service program. This is a program. This is a public service
President Henry B. Eyring.
President Henry B. Eyring. Babita Kastanu Takadami Mararat Takadami Makari Honut. Yensub Saba Imaralu.
Brothers and sisters,
we are here this afternoon and the conclusion of the Jesus Christos, Peter Christian, and Mr. Nyao Namatakala Guaymatachunalan
of Jesus Christ of Latter day Saints. President Thomas S. Monson,
Yin Gubay Mimarut,
Yin
Subsaba and Mara Tayikonyan. Bait Nyom Botala Lut, Peter Christian Abaluch. እና ጓደኞች ጓዶች ይህን ጉባኤ በሬዲዮ በቲቪ በኢንተርኔት ወይም በሳተላይት መተላለፊያ ለምከታተሉ ሞቃት ሰላምታችንን እናቀርባለን። የዚህ ክፍል ሙዚቃ የተዘጋጀው በሞርሞን ታበርናክል ዘማሪዎች ሲሆን በማክ ሁልበርግ እና ራያን መርፊ አማራር ስር ሲሆን ቦኒ ጉድፍና ሊንዳ ማርግሬት ኦርጋን ተጫዋቾች ናቸው። ዘማሪዎቹ ይህን አገልግሎት የሚከፍቱት ዘ ዴይ Down is breaking bamlo yihonal yemekfacha tsalot yemiderrego besabanya abalnet agalglotacho charso kasultan yewredut shimagle akostno tenoro yihonal kaziam zemariochu did you think to pray mlon yizemrallu ከመዝሙር በኋላ 12ኛ ሐዋርያ አባል የሆኑት ሽማግሌ ሮበርት ዲ ሄልስ ንግግር ያሰሙናል። ከሳቸውም ንግግር በኋላ የሰንበት ትምህርት አጠቃላይ ፕሬዚዳንት ወንድም ረዳሰልቲ ንግግር ያሰሙናል።
Our dear Father in heaven,
የሰማይ አባታችን ሆይ,
we thank thee for allowing us to be present to listen to the messages
that ዛሬ ለተዘጋጀልን መልእክት እንድናዳምጥ ስላደረከን እናመሰግናለን. በዚህ ጉባኤ ለተሳተፉት ሁሉ በረከቴ እንድታቀርብልን እንጠይቃለን.
Continue forward delighting in the words of thy son Jesus Christ.
ስለ ኢየሱስ ክርስቶስ ብርሃንም እስከ መጨረሻ እንዛለቅ እንድታደርገን እንጠይቃለን.
In the name of Jesus Christ.
በልጅህ ኢየሱስ ክርስቶስ እና በንጹህ እጃችንና ንጹህ ልባችንን አምልኮታችን እንድናደርግ እንድታደርገን እንጠይቃለን. በዚህም በቤተ መቅደስም በመናደርገው ሥርዓቶችና በመንገባው ቃል ክዳን ለዘርዘሮቻችን በመናደርገው ሥርዓቶችም እንድትባርከን ነቢይ ቶማስ ስሞንሰንን እንድትባርክ እኛንም እንድንመራን ስለ ሕይወታችን እንድመራን እንጠይቀው በኢየሱስ ክርስቶስ ስም አሜን.
What does it mean to be a Christian?
ክርስቲያን ማለት ምን ማለት ነው? የክርስቲያን እምነት ጌታ ኢየሱስ ክርስቶስ እና ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ለኛ ኃጢያት በአባቱ እንደተላከ በኃጢያቱ ክፍያ ማወቅ እንችላለን። ክርስቲያን የሚያምነው በእግዚአብሔር አባት በዛና ልጁ ኢየሱስ ክርስቶስ ንስሐ በመግባት ሌሎችን ይቅር ማለት ተዛዛትን በመጠበቅ ዘላለማዊ ህይወትን ማግኘት ይችላል። ክርስቲያን የሚለው ቃል ማለት የክርስቶስን ስም በራስ ላይ መውሰድ ነው። ይህንንም እናደርገው በመጠመቅና ስልጣን ባለው የክህነት ስልጣን ያጂ እጅ ራስ ላይ በማድረግ የመንፈስ ቅዱስ ስጦታ ስልጣን ባላቸው መቀበል ነው። ክርስቲያን በታሪክ የእግዚአብሔር ነቢያት ሁልጊዜ ስለ ኢየሱስ ክርስቶስ መመስከራቸውን ያውቃል። ኢየሱስን በሰማይ አባት በመታጀብ ለነቢይ ጆሴፍ ስሚዝ በ1820 እንደ አውሮፓ አቆጣጠር በመታየት ወንጌልን ዳግመኛ በመመለስ የመጀመሪያ ቤተ ክርስቲያንም አደራጅተዋል። በመጽሐፍ ቅዱስ እና ጆሴፍ ስሚዝ ምስክርነት እግዚአብሔር የሰማይ አባታችን ፍጹም የሆነ የሥጋ አካልና አጥንት እንዳለው እናውቃለን። ኢየሱስ ክርስቶስ በሥጋ አካል አንድያው ልጁ ነው። መንፈስ ቅዱስ ስለ አባትና ልጅ የሚመሰክር መንፈስ ነው። የእግዚአብሔር አካል ሦስቱ የእግዚአብሔር አካል ሦስቱ የተለያዩ ሆኖ በዓላማ አንድ ናቸው። በዚህ ትምህርት መሠረታዊ እምነት ክርስቲያን አለመሆናችን መጠራጠርና ክርክር ይኖራል። እስካሁንም ለእያንዳንዱ ክርስቲያን ቀላል ጥያቄ ይኖራል፣ ምንም አይነት ክርስቲያኖች ነን? በሌላ አባባል ኢየሱስን ለመከተል ጉዞአችን እንዴት ነው? የሁለቱ ሐዋርያዎች ልምድን ከኔ ጋር አስቡ።
Consider with me the experience of two Christian disciples.
የሁለቱ ሐዋርያዎችን ልምድ ከኔ ጋር አስቡ። በጋሊሌ ባህር አጠገብ ስመለከትም ሁለቱ ወንድሞችን ጴጥሮስን የምሉትን ስምዖን ወንድሙንም እንዲያስር መረባቸውን ወደ ባህር ስጥሉ ኢየሱስ አለ አየ። አሳ አጥማጆችም ነበሩና ወዲያው መረባቸውን ትቶ ተከተሉት። እነርሱም በኋላ የኑ ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ወዲያው መረባቸውን ትቶ ተከተሉት። እንደ ክርስቲያን ዛሬ ወዲያው ያለ መቆየት ጴጥሮስን እንድሮ እንዲወስኑ እኛም የምናደርግበት እድል አጋጥሞናል። ወዲያውም መረባቸውን ትቶ ተከተሉት። እኛም መረባችን በመተው ዓለማዊ ልምድን እና ባህልን መቃወም አለብን፣ ኃጢአታችንም መተው አለብን። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አለ ኢየሱስ። ውድቀት ያለውን ባህሪ መካድ ንስሐ መግባት መጀመር ነው። ይህ ታላቅ የልብ ለውጥን በማምጣት እንደገና እርኩስ ነገርን አለመስራትን ያደርጋል። ይህ የልብ መለወጥ በአዳኝ ብቻ ይሆናል። እናም ሰዎች ጌታም ኢየሱስ ቃል ገባ፣ እናም ሰዎች ወደ እኔ የሚመጡ ከሆነ ድክመታቸውን አሳያለሁ፣ ሰዎች ትሑት እንዲሆኑ ድካማቸውን እሰጣቸዋለሁ፣ እናም ጸጋዬም ራሳቸው በፊቴ ዝቅ ላደረጉ ሁሉ በቂ ነው። እነርሱም በፊቴ ራሳቸውን ዝቅ ካደረጉ እናም በእኔም እምነት ካላቸው ደካማ የሆኑትን ጠንካራ እንደሆኑ አደርጋለሁ። በክርስቶስ የተሻለ ስንሆን ተፈጥሮነታችን ይለወጣል። እናም አሮጌ ልምዳችንን ለማድረግ
ወደ ኋላ እንመለስም። ይህን ከሆነ ታማኝ ክርስቲያኖች ሁልጊዜ በችግር ልምድና ተስፋ መቁረጥ የተባረኩ ይሆናሉ። ይህም ችግር ስመጣ ወደ አሮጌው ባህል ለመመለስ እንፈልጋለን። ከአዳኝ መሰቀል በኋላ ለሴት በመታየት ሐዋርያዎቹ በጋሊሊ እንደምገኙ ነግረዋት ነበር። የሐዋርያው የበላይ ጴጥሮስ ወደ ጋሊሊ ሲመለስ ምቹ ወደ ሆነው ለማድረግ ተመለሰ። አሳ አጠምዳለሁ ብሎ በማስረዳት ብዙ የሆኑትን ሐዋርያዎቹን ወሰዳቸው። እውነትም ጴጥሮስና ሌሎች ሐዋርያዎች ሌሊቱን ሙሉ አሳ ሳይዙ አጠመዱ። በነጋታውም ጊዜ ኢየሱስ በባሕር ዳር በመቆም ወደ ባሕር ዳር እንዲመጡ ጠራቸው። መረቡንም በስተቀኝ ጣሉ አላቸው። ዮሐንስ ወዲያው የአዳኝ ድምፅ መሆኑን አስታወሰ። ጴጥሮስም ራሱን ወደ ውሃ በመወርወር ወደ ባሕር ዳር ዋኘ። በጀልባ ላይ የቀሩት ሐዋርያዎች የአዳኝን መመሪያ በመከተል ወዲያው መረባቸውን በሚያስደንቅ ሁኔታ በአሳ መሞላቱን ተገነዘቡ። ወደ አሮጌው ባህላችን ለተመለሱት ክርስቲያኖች የጴጥሮስን ታማኝነት ምሳሌን አስታውሱ። አታዘግዩ፣ ኑና የጌታን ጥሪ ድምፅ አስታውሉ። ከዚያም በቀጥታ ወደ እሱ በመመለስ የእሱን ብዙ በረከቶችን ዳግመኛ ተቀበሉ። ሐዋርያዎቹ ወደ ባሕር ዳር ሲመለሱ ትልቅ የዳቦና አሳ ግብዣን አስተዋሉ። ኑ ምሳ ብሉ ብሎ ጌታ ጋበዛቸው። እየጋበዛቸውን ጴጥሮስን ሦስት ጊዜ ጠየቀው። የዮና ልጅ ስምዖን ሆይ ትወደኛለህ አለው። ጴጥሮስም ፍቅሩን ሲገልጽ አዳኝም በመለመን በጎቼን አሰማራ አለው። ይህም ዛሬ ለሁሉም ክርስቲያኖች የክርስቶስ ጥሪ ነው። በጎቼን አሰማራ፣ በጎቼን አሰማራ የሚል ነው። ወንጌልን ለወጣትም ሆነ ለጎልማሳ አካፈል፣ ልብ ማንሳት፣ መባረክ፣ ማጽናናት፣ ማበረታታትና ከእኛ በተለየ የሚያምኑትን አሳድጉ። በቤታችን ወንጌል እንዴት እንደምንኖረው በጎቹን እናሳምራለን። ትእዛዝን መጠበቅ፣ መጸለይ፣ መጽሐፍ ቅዱስ ማጥናትና የእሱን ፍቅራዊ ምሳሌ መከተል ነው። በጎቹን የምናሰማራው በቤተ ክርስቲያን ክህኖች ሥልጣን ቡድንና በረዳትነት ድርጅቶች በማገልገል ነው። በዓለማት በጎቹን የምናሰማራው ክርስቲያን ጎረቤቶችን በመሆን ንጹሕ የሆነ የሃይማኖት ጉብኝት በመለማመድ እና ባል የሌላቸውን አባት የሌላቸውን ድሃዎችን እና እርዳታ የሚያስፈልጋቸውን ሁሉ በማገልገል ነው። ለብዙዎቹ የክርስቲያን ጥሪ ጊዜን የሚጠይቅና የሚያደክም ነው፣ ግን መፍራትም የለብንም ወይም ብቃት የሌለን ስሜት መኖር የለብንም። አዳኝ ለሥራው ብቁ እንደሚያደርገን ቃል ገብቶልናል። ተከተሉኝ አለ። የሰዎች ጥማጅ እንድትሆኑ አደርጋቸዋለሁ። እሱን ስንከተል በስጦታ በተሰጥኦና የፍቃዱን ለመሥራት ይባርከናል። አሁን ከምናደርገው በላይ በማድረግ እና በፍጹም ያላደረግነውን በማድረግ እድገት እናገኛለን። ይህም ከጎረቤት ጋር ወንጌል ማካፈልን ያስፈልግ ይሆናል። በመንፈስ የጠፉትን ማዳን ይሆናል። ሙሉ ሙስዮናዊ አገልግሎት ማገልገል ይሆናል። ወይም በቤተ መቅደስ መስራት፣ አካለ ጎደሎ የሆኑትን ልጆች ማሳደግን፣ አባካኝ ልጅን መውደድ፣ የታመመውን ጓደኛ ማገልገል፣ አለመረዳትን መታገስ፣ ወይም የችግር ስቃይን መወጣት ያስፈልገናል። ማለትም ለጥሪው መልስ ለመስጠት መዘጋጀት አለብን። መሄድ የምትፈልገኝን ቦታ እሄዳለሁ ማለት የፈለግከውን እላለሁ። ማድረግ የምትፈልገውን አደርጋለሁ። መሆን የምትፈልገውን እሆናለሁ። ሰማይ አባት የፈለገውን ለመሆን ኢየሱስ ክርስቶስን እንከተላለን። እሱም ባለማቋረጥ እንድንከተለው እየጠራን መሆኑን መሰክራለሁ። አሁን መማር ላይ ካላችሁ የኋላኛው ቅዱሳን ትጋት ያላችሁ ናችሁ ወይም ሙሉ በሙሉ በቤተ ክርስቲያን ተሳታፊ ያልሆናችሁ እና እሱን ለመከተል ፍላጎት ካላችሁ አትፍሩ። ያዳኝ መጀመሪያ ሐዋርያዎች የቤተ ክርስቲያን አዲስ አባላት ናቸው። ጓዶቹ ብሎ በመጥራት ሕይወቱን አሳልፈላቸው። እናም ጓደኞች ብሎ በመጥራቸው ሕይወቱም ለነሱ ብሎ አሳልፈዋል። ለእናንተና ለእኔም እንደዚሁ አድርገዋል። እንደገናም መጨረሻ በሌለው ፍቅርና ቤዛው እንደ ክርስቲያን እንደ ክርስቶስ ክርስቲያን መሆን እንደምንችል እመሰክራለሁ። የሚቀጥለውን የክርስቶስ ባህሪን ያስተውሉ። ራሳችን ለማበርታት ምን ደረጃ ላይ እንገኛለን? የክርስቲያን ፍቅር አዳኝ ለሁሉ ዋጋ ይሰጣል፣ ለሁሉም ርኅራኄ አለው። 99ን ትቶ የባዘነውን ለመፈለግ ሄደ። የራስ ጸጉር እንኳ ለሱ ቁጥር አለው። የክርስቲያን እምነት ምንም እንኳ የሚፈትን ፈተናና የሃይማኖት ጭፍጨፋ ቢኖርም አዳኝ የሰማይ አባታችን በማመን ታማኝ ለመሆን በመምረጥ ለትእዛዙ ታዛዥ ሆነዋል። የክርስቲያን መስዋዕትነት መክፈል አዳኝ በሕይወቱ ሙሉ ጊዜውን ጉልበቱን እና በመጨረሻው በኃጢአት ክፍያው የእግዚአብሔር ልጆች ከሞት እንድነሱ እና የዘላለም ሕይወት እንድወርሱ ራሱን አሳልፎ ሰጥቷል። የክርስቲያን ኃላፊነት እንደ ጥሩ ሰማርያዊ አዳኝ ባለማቋረጥ ለማዳን እጁን በፍቅር ዘርግቷል። ካለምንም ባህል፣ ሃይማኖት ወይም ሁኔታ ሳይል በዙሪያ የሚገኙትን ተንከባክበዋል። የክርስቲያን አገልግሎት ከጉድጓድ ውሃ መሳብ፣ የአሳ ምሳ ማዘጋጀት ወይም የአቧራ እግርን ማጠብ አዳኝ ሌሎቹን ለማገልገል ቀኑን አሳልፈዋል። የተጨቀኑትን መርዳትና ለደካሞች ብርታትን ሰጥተዋል። የክርስቲያኖች ትዕግሥተኝነት በራሱ ሐዘንና ሥቃይ አዳኝ በትዕግሥተኝነት ለእርዳታ አባቱን ጠብቋል። ለእኛ በትክክል የሆነውን በማስታወስ ቤት እንድንመጣ አድርጓል። የክርስቲያን ሰላም በአገልግሎቱ ሁሉ መረዳትንና ሰላምን በከፍተኛ ፍላጎት አጥብቋል። በተለይም ሐዋርያዎቹን ክርስቲያኖች ልዩነት ቢኖራቸውም ከሌሎች ክርስቲያኖች ጋር ክርክር አለመኖራቸውን አስተምረዋል። የክርስቲያን ምሕረት የምረግሙንን እንድንመረቅ አስተምረውናል። እሱን የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው በማለት መንገድ አሳይቶናል። የክርስቲያን መለወጥ እንደ ጴጥሮስና አንድሮ ብዙዎች ወዲያው እንዲሰሙ ወንጌል አስተማሉ። እነሱም ወዲያው ተለወጡ። ሌሎችም ረጅም ጊዜ ሊወስድ ይችላል። ለጆሴፍ ስሚዝ በተሰጠው ራእይ አዳኝ አስተማረ። ከእግዚአብሔር የሆነውም ብርሃን ነው። እናም ብርሃንን ተቀብሎ በእግዚአብሔር የሚቀጥለውም ተጨማሪ ብርሃንን ይቀበላል። እናም ብርሃኑም እስከ ፍጹም ቀን ድረስ እየጨመረ ይበራል። ኢየሱስ ክርስቶስ የዓለም ብርሃንና አዳኝ የመንፈስ እውነት ነው። የክርስቲያን እስከ መጨረሻ መጽናት በዘላለማዊ ሕይወቱ ሙሉ አዳኝ የአባቱን ፍቃድ ለመፈጸም በፍጹም ተስፋ ሳይቆርድ በጻድቅነት፣ በደግነት፣ በምሕረትና በምድራዊ ሕይወቱ እስከ መጨረሻው በእውነታ ጸንተዋል። የአዳኝን ምክርና ቃል ከሰሙት አንዳንድ ባሕሪዎች አሉ። በምድር ላይ የእሱን ልዩ መስካሪ እንደመሆኔ ኑ ተከተሉኝ ብሎ ዛሬ እስከምጠራችሁ የክርስቲያን ምስክርነቴን ይሰጣለሁ። ወደ ዘላለማዊ ደስታና በሰማይ አባት መንግሥት ዘላለማዊ ሕይወት የምመራውን መንገድ ተራመዱ። ይህንንም እምለው በአዳኝ ኢየሱስ ክርስቶስ ስም አሜን።
Thank you, Elder Hales. We love you.
Elder Hales, አመሰግናለሁ ኖርዳለን። ጌታለ ነብዩ ዮሴፍ ስሚዝ ስለ ጥምቀት ተቀደሰ ስነ ስርዓት ገልጾለት ነበር። ያብራን የመጣው ሌሎች ክርስቲያን በተክርስቲያኖች ሞት ዘላለማዊ በሆነ መንገድ የመንፈስ በጣፋንታን እንደሚወስን ሲያስተምሩ ነው። እነሱ የተጠመቁት ለዘላለም ደስታን ሲሸለሙ የተቀሩት ግን ዘላለማዊ ስቃይን ያለምንም ተስፋ እንደሚያጋጥማቸው አስተምሯል። የጌታ ራእይ በከነት ስልጣና ማካኝነት ለሙታን በመጠቀም መቻል የራሱን ቃል ፍትህ ይጠብቃል። ከውሃ እና መንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ራሱ በቃሉ ተናግሯል። ለሙታን የሚደረገው ጥምቀት በሟችነት የህይወት ዘመናችን እድሉን ላላገኙ ብቁ ለሆኑ ሙታኖች የምህረትን ስነ ስርዓት ያበረክታል። ይህ ትምህርት የኢየሱስ ክርስቶስን የኃጢአት ክፍያ ሌላኛው ምስክር ነው። እርሱ ደህንነትን ለማንኛውም ንስሐ ለሚገባ ነፍስ ሰጥቷል። የእርሱ የኃጢአት ክፍያ ሞትን አሸነፈ። እናም እርሱ ብቁ የሆኑ ሟቾች በደህንነት ስነ ስርዓት እንዲያገኙ ፈቀደላቸው። ከ150 ዓመት በፊት በተጻፈ ጽሑፍ ውስጥ ዮሴፍ ስሚዝ ይህንን ጠቅሷል። ቅዱሳኖች ለሟች ቤተሰቦቻቸው በመንፈስ ዓለም ውስጥ ወንጌልን ለመቀበል መጠመቅ መብት አላቸው። እነዛ ቅዱሳኖች ችላ የሚሉት ደግሞ የራሳቸውን ደህንነት አደጋ ላይ ይጥሉታል። ነቢዩ ኤልያስ ለዮሴፍ ስሚዝ በከርትላንድ ቤተ መቅደስ ስለተሰጠው ለሞቱት ሥራ ቁልፍ ይህንን አስቀምጧል። የአባቶችን ልብ ለልጆች የልጆችን ልብ ደግሞ ለአባቶች ይቀየራል ብሎ ተጽፏል። ለዮሴፍ ስሚዝ እና ለቀጣዮቹ ነቢያቶች በተሰጣቸው ራእይ መሰረት ለቤተ መቅደስ ሥራ እና ለቤተሰብ ታሪክ መረዳት አመጣዋል። ከዮሴፍ ስሚዝ በኋላ ያሉት ነቢያቶች ሁሉንም ስነ ስርዓቶች ለራሳቸው እና ለሞቱት እንድናደርግ ትኩረትን ሰክረዋል። የቤተ መቅደስ እና የቤተሰብ ታሪክ ሥራ ለሁለት የተከፈለ አንድ ሥራ ነው። ልክ እንደ ጥምቀት እና የመንፈስ ቅዱስ ስጦታ እርስ በርሳቸው የተያያዙ ናቸው። አንዳንድ አባላት በጤንነት ችግር እና ከቤተ መቅደስ ርቀው ስለሚኖሩ ሁለቱን ማድረግ ላይችሉ ይችላሉ። ፕሬዚዳንት ሃዋርድ ደብሊው ሃንተር ይህንን አስተምረዋል። የቤተ መቅደስ ለራሳችን ደህንነት መፈጸም አለብን። ከዛም በሕይወት ዘመናችን ወንጌል ለመቀበል እድሉ ላልነበራቸውም እንደዚሁ ማድረግ ይጠበቅብናል። ለሌሎች ሥራውን በመስራት በሁለት መንገድ ሊካሄድ ይችላል። በመጀመሪያ የቤተሰብ ታሪክ በማድረግ እና ሁለተኛው ደግሞ በሕይወት ላሉት የሚሰጠውን አይነት የቤተ መቅደስ ስነ ስርዓት እድል በመስጠት። እስካሁን ብዙ አባላቶች አሉ የተገደበ የቤተ መቅደስ አገልግሎት የሚያገኙ የሚችሉትን ያህል እያደረጉ ነው። የቤተሰብ ታሪክ በመመርመር እና የቤተ መቅደስ ስነ ስርዓቶችን ለሌሎች ይፈጽማሉ። በተቃራኒው የተወሰኑ አባላት ደግሞ በቤተ መቅደስ ስነ ስርዓት ውስጥ ይካፈሉና ነገር ግን የቤተሰብን ታሪክ የማይመረምሩም አሉ። ሌሎች በመረዳት የተቀደሰ አገልግሎት ቢፈጽሙ ስለ ሞቱ ዘመሮቻቸው ታሪክ ባለመመርመራቸው በኋላኛው ቀን ነቢያቶች በታዘዘው መሰረት በረከትን ሊያጡ ይችላሉ። እኔ ተምሬያለሁኝ በቤተሰብ ታሪክ ጥናት ውስጥ ተሰማርተው ከዛም በጥናቱ ላገኙዋቸው ቤተሰቦቻቸው ቤተ መቅደስ ስነ ስርዓት የሚያከናውኑት ከሁለቱ የሚመጣውን ደስታ ይደሰቱታል። የሰማይ አባት ከሁለቱ የሚገኘውን በረከት እንድንቀበል ይፈልጋል። ሌሎች በመላክ እንዴት ብቁ እንድንሆን እንዲያሳዩን የኔና የእናንተ ፈተና ነው። እነዛን በረከቶች የመውሰድና ያለመውሰድ በቤተ መቅደስ ውስጥ የሚካሄድ ማንኛውም ሥራ ጊዜ የሚገባው ነው። ነገር ግን ለዘር ሐረግ የሚደረግ ሥነ ሥርዓት በቤተ መቅደስ ውስጥ ያለውን ጊዜ ቅዱስ ያደርገዋል። ከዛም በላይ ታላቅ በረከትን ያመጣል። የመጀመሪያው አመራር ይህንን ገልጾ ነበር። የኛ የመጀመሪያ ግዴታችን የዘር ሐረጋችንን ለይቶ ማወቅ ነው። እናንተ ወጣቶች በሕይወታችሁ ውስጥ የጠላትን ተጽዕኖ ለይታችሁ ማስወገድ ትፈልጋላችሁን? ዘራችሁን ፈልጉ። በቤተ መቅደስ ለሞቱት ስነ ስርዓት ስማቸውን አዘጋጁ። እናም በቤተ መቅደስ ሄዳችሁ የጥምቀትን እና የመንፈስ ቅዱስን ስጦታ ለነሱ ስትሉ ተቀበሉላቸው። እያደጋችሁ በሄዳችሁ ቁጥር ሌሎችንም ስነ ስርዓቶች ውስጥ መካፈል ትችላላችሁ። ሌላ ምንም አይነት በሕይወታችን ውስጥ ካለውን የጠላት ተጽዕኖ ሊጠብቃችሁ የሚችል ማሰብ አልችልም። በራሻ ሮስቶፍ ሚሽን ወጣቶች 2000 ስሞችን እንዲጠቅሱ ተጋብዘው ከዛም ቢያንስ ከራሳቸው ቤተሰብ ውስጥ አንድ ስም ለቤተ መቅደስ ስነ ስርዓት ብቁ እንዲያደርጉ ተጋበዙ። ይህንን ግብ የፈጸሙ ርቆ ከሚገኘው የኪቭ ዩክሬን ቤተ መቅደስ እንዲሄዱ ተጋብዘው ነበር። አንዱ ወጣት ልምዱን ይህንን በማለት አካፈለ። የኮምፒውተር ጌሞችን በመጫወት ብዙ ጊዜ አጠፋ ነበር። የዘር ሐረግ ጥናት ሲጀምር ግን ጌም ለመጫወት ምንም አይነት ጊዜ አልነበረኝም። በመጀመሪያ እንዴ ያ ሊሆንማ ያ እንዴት ሊሆን ቻለ አልኩኝ። ይህ ፕሮጀክት ካለቀ በኋላ ራሱ ምንም አይነት በጌም የመጫወት ፍላጎት አልነበረኝም። የዘር ሐረግ ጥናት በምድር ላይ እያለን ማድረግ የምንችለው ነገር ነው። የኔ ታማኝ ቅዱሳን የዘር ሐረጋቸውን በመፈለግ ለራሳቸው ቤተሰቦች ልክ እንደ ተወካይ ስነ ስርዓቶችን በማከናወን ስራቸውን ሰርተዋል።
For their own family members to serve as proxies. The intent of reserving names is
to የሚያዝ አላማው ገለሰቦችን ለዘራቸው ስነ ስርዓቶች ለሚካሄድ በቂ ጊዜ እንዲሰጣቸው ነው።
There are currently 12 million names.
በአሁን ሰዓት ወደ 16 ሚሊዮን ሰዎች ወይንም 60 ሚሊዮን ስነ ስርዓቶች ተይዘዋል። የነዚህ ስሞች ለብዙ አመታት ነው የተያዙት። ብዙዎች ሰዎች ለብዙ አመታት ተይዘዋል። ስማቸውም የተገኘው ዘሮች ለስነ ስርዓቱ ስማቸው ሲጠራ ያለምንም ጥርጥር ይደሰታሉ። ነገር ግን ይህ ስነ ስርዓት ለማግኘት ሲጠብቁ ደስተኞች አይሆኑም። ብዙ የተያዘ ስሞች ያሏቸውን እንድታካፍሉ እናበረታታችኋለን። ከዛም የእናንተ ዘመዶች ወይንም የቤተ ክርስቲያን አባላት እነዚህን ስራዎች እንዲጨርሱ ይረዷቸዋል። ይህንን የቤተ መቅደስ ካርዶችን በማሰራጨት ወይንም የቤተ ሰብ ሐረግ ፈላጊ ኮምፒውተሮችን በመጠቀም በቀጥታ ስሞቹን በቤተ መቅደስ መስጠት ትችላላችሁ። የደብዳቤው አማራጭ ሲርኒ ብሌቨንሲ ከዋዮሚንግ ለብዙ አመታት ስታረገው ኖሯለች። እህት ብሊቨንስ ወጣት እያለች ተጠምቃ ከቤተሰቦቿ ብቸኛ ቤተክርስቲያኑ አባል ነበረች። ብዙ ያረግ ጥናት አርግታለች። ነገር ግን እጅግ ብዙ የቤተሰብ ስሞች አሉ ለማጨረስ። በኋላ እህት ብሊቨንስ ስሞቹን ለቤተ መቅደስ ሰጠች። እንዳለችው በሳምንታት ውስጥ ያልቃል። ብዙ ጊዜ ለቤተሰብ በሚቀርበው ቤተ መቅደስ ውስጥ ነው ምትሄድ የነበረው። እንዳለችው የዘሮቹን ስራ ለማጨረስ የሚረዷት ጓደኞቿ እና ጎረቤቶቿ ናቸው።
She appreciates their doing so.
እነሱ ስለሰጧት እርዳታ ምስጋናዋ እጅግ ከፍ ያለ ነው። ውዷ ባለቤቴ ጄኔን የቤተሰብ ሀረግ ጥናት ትወዳለች። ልጆቻችን ወጣት እያሉ ከጓደኞቿ ጋር በፈረቃ ልጆቹን እንዲያዩላት በማድረግ የቤተሰብን ሀረግ ታጠና ነበረ። የመጨረሻው ልጃችን ከቤት ከወጣ በኋላ በግል ታሪክ ማህደሯ ውስጥ ይህንን ጻፈች። ተነስቼ ስለ ጉዳዩ ለመጮህ ወሰንኩ። የማይክ ክፍል የኔ የዘር ሀረግ ጥናት ክፍል ሆነ። አሁን መዛግብቶቹን ለማሰናዳት በደንብ የተመቸ ነበረ። ህይወቴ ከአሁን በኋላ የቤተሰብ ሀረግ ጥናት ላይ እና ለቤተ መቅደስ ስሞችን ማስረከብ ላይ ተኩሯል። ለመቀጠል እጅግ በጣም ተደስቻለሁ። ሌላኛው እንዲህ ይነበባል። ታምሩ የተፈጠረው በቤተሰብ ታሪክ ቢሮ ውስጥ ነው። የማይሌ ኤልሰን የቤተሰብ ሀረግ የያዘውን ቅጂ ወረቀት ወደ የዘር ሀረግ ጥናት ማህበረሰብ የተላከውን ሲሰጠኝ ነው።
They came mostly from records of the four generations program the church called.
አራት ትውልድ ብላ በክርስቲያኗ ከመጣራቸው ፕሮግራሞች የመጡላቸው አብዛኛዎቹ። ከፊቴ ባለው የዘር ሀረጎቼ መዛግብት መሰብሰብ እና በኮምፒውተሮቹ ስርጭት ውስጥ ማስቀመጥ ታላቅ ስራ ተጨርቄ ነበር። ሁሉም በሚያምር በተቀናጀ እና ወረቀት ባልበዛበት መልኩ ተዘጋጅተው በጠረጴዛው ላይ ተቀምጠዋል። በጣም ተደሰትኩኝ። ከአንድ ሰው ሳይደክም በደንብ የተዘጋጁና የሚያምሩ ነበሩ።
And so overwhelmed, I just sat there stunned and began to cry. I was so happy.
በጣም ከመደሰት የተነሳ ለማልቀስም አስቤ ነበር። ከአንድ ሰው ሳይደክም ለ30 አመታት ለመረመረ ስነ ስርዓት ባለው መልኩ በኮምፒውተር ላይ ይህ ሁሉ ማግኘቱ እጅግ በጣም አስደሳች ነበር።
Hundreds of thousands of people who are now or soon will be computerized.
ብዙ ሰዎች የሚቆጠሩ ሰዎች አሁን ወይንም በኋላ ብዙ ቆጠራዎች በኮምፒውተር ስለሚኖሩ ሲታሰብ እኔ በጣም ደስ ይለኛል። ይህ ትክክል ነው። የእግዚአብሔር ስራ ነው። እርሱም እየመራው ነው። ጅኒን በጣም ወድሻለሁ። እኔ የዚህን የስራ ፍሬ ኤልያስ ለዮሴፍ ስሚስ የመለሰለትን ቁልፍ ቀምሸዋለሁ።
Permit our hearts to be bound.
ልባችን እንዲዛመድ እና ያንዳንዳችን ከዘር ሀረጎቻችን ጋራ እንድንገናኝ የኛን እርዳታ ለጠበቁት። በቤተ መቅደስ በመናረጋው ጥረት በዚህ መድር ላይ የሞቱት ዘመዶቻችን አዳኝ ስነ ስርዓቶችን ዘላለማዊ ህይወትን በደስታ እንዲኖሩ የሚፈቅድላቸውን ይቀበሉታል። በባለፉት ጊዜያት በስራው ንጹህነት በመነሳሳት በነብራስካ ውስጥ በአንድ እጅ እንደ ማረስ በሚመስል መልኩ ግለሰቦች ፈተናዎች አጋጥሟቸው ነበር። አሁን ግን ብዙ ማሽኖች ስራ ላይ ናቸው። አንድ ላይ በመሆን የታሰበውን ስራኛ አብረን መስራት እንችላለን። መሰከረላችኋለሁ። የኤልያስ መንፈስ የብዙ የአባቶችን ልጆች ልብ በዓለም ዙሪያ እየነካ እንደሆነ ለሙታኖች የሚደረገው ስራ እጅግ ያፋጠነው ነው። እናንተስ ስለ ዘር ሐረጋችሁ ስራ ጠልያችኋልን? በሕይወታችሁ ውስጥ የማይረቡ ነገሮችን አስወግደው ዘላለማዊ ውጤት የሚኖረውን ነገር ለማድረግ ወስኑ። ምናልባት የዘር ሐረጋችሁን እንድትፈልጉ ተሰምቷችሁ ይሆናል፣ ግን ጂኦሎጂስት አይደለሁም ብላችሁ ይሆናል። ያ መሆን እንደማይጠበቅባችሁ አሁን ማየት ትችላላችሁ። ሁሉም የሚጀምረው ከፍቅር እና ከመጋረጃ ጀርባ ያለውን ለመረዳት ከመፈለግ ስሜት የመነጨ ነው። ዞር ብላችሁ ተመልከቱ። በአካባቢያችሁ ስኬታማ እንድትሆኑ የሚረዷቸው ሰዎች ይኖራሉ። ይህ መንፈሳዊ ስራ ነው። በሁሉም መጋረጃ በኩል የሚደረግ የትግግስ ጥረት በሁለቱም በኩል እርዳታን ይሰጣል። የትም ቦታ ብትኖሩ በዓለም ላይ በጸሎት፣ እምነት፣ ጽናት እና ትንሽ መስዋዕትነት ታላቅ አስተዋጽኦን ታበረክታላችሁ። እግዚአብሔር መንገዱን እንድታገኙ እንደሚረዳላችሁ ቃል እገባላችኋለሁ። ያም ልዩ ስሜት እንዲሰማችሁ ያደርጋችኋል። በኢየሱስ ክርስቶስ ስም አሜን።
This past summer, a brief article I had written appeared in the Ensign.
የወንጌል ትምህርት በባለፈው በበጋ ወቅት የኔ ጽሑፍ በኢንዛይን መጽሔት ላይ ወጥቶ ነበር። ወንድ ልጄ ይሄንን ኢሜል አደረገልኝ። አባቴ፣ ምን አለበት ያንተ ጽሑፍ መቼ እንደሚወጣ ብትነግረን፣ እኔም እንደምታነቡ ለማረጋገጥ ፈልጌ ነው አልኩኝ። እሱም የአስር ዓመቷ ሴት ልጄ ፈተናውን እንዳለፈች ጻፈልኝ። ከፖስታውም ሳጥን ውስጥ ኢንዛይን መጽሔቱን አውጥታ ወደ ቤት ተመልሳ አነበበችው። ከዛም ወደ ክፍሏ መታ ያንተን ጽሑፍ አሳየችኝ አለ። የኔ የልጅ ልጄ ኢንዛይን መጽሔቱን ያነበበችው ለመማር ስለፈለገች ነው። የግል ምርጫዋን በመጠቀም በራሷ ጊዜ አደረገችው። በቅርቡ የመጀመሪያው አመራር ወጣቶች ለመማር ለመኖር እና ወንጌልን ለማካፈል የሚረዳቸው የመማሪያ መጽሐፍ እየወጣ ነው። አዳኝ ሲያስተምር የተማሪዎች ነጻ ምርጫ እጅግ አስፈላጊ ነበረ። ምን ማስተማር ብቻ ሳይሆን እንዴት ማስተማር እንዳለባቸውም አሳይቷል። በተማሪዎቹ ፍላጎት ላይ አተኩረው ነበረ። ግለሰቦች እውነትን ለራሳቸው እንዲያውቁ ረድታቸዋል። ጥያቄያቸውንም ሁሉ አዳምጧቸዋል። ይህ አዲስ የመማሪያ መሳሪያ በአዳኝ መንገድ በቤታችን እና በክፍላችን ውስጥ እንድናስተምር እና እንድንማር ይረዳናል። ይህንን ስናረግ ኑ ተከተሉ ለሚለው ግብዣው ምላሽ እንሰጣለን። እነዛ የትምህርት መሳሪያዎች በሚዘጋጁበት ወቅት መሪዎች እና መምህራኖች ከወላጆች ጋራ ለተማሪዎች ፍላጎት ምላሽ ለመስጠት ተሰብስበው አየኋቸው። ሴቶችን በክፍላቸው ውስጥ፣ ወጣት ወንዶችን ባሮናዊ ከነት ውስጥ ያሉ እና በሰንበት ትምህርት ቤት ውስጥ ያሉ ወጣቶችን ምርጫቸውን ሲጠቅሙ እና በራሳቸው ሲተገብሩ አይቻለሁ። አንድ የሰንበት አስተማሪ መምህር እንዴት ሁለት የኦቲስቲክ በሽተኞችን መርዳት እንደምትችል አሰበች። የክፍል አባላቶቿ ምን እየተማሩ እንደሆነ እንዲያካፍሉ ስትጋብዝ እነዛ ሁለት ልጆች እምቢ እንደሚሏት ፈርታ ነበረ። አንዱ ተነስቶ ለማስተማር ሲል የእርሷ አውቲስቲክ ጓደኛው እንዲረዳው ጋበዘው። የመጀመሪያው መታገል ሲጀምር ጓደኛው በጆሮ በማንሸኳሸክ ስኬታማ ለመሆን አብረው ቆሙ። ጌታ ሲያስተምር ለሚያስተምራቸው በፍቅር ነበረ፣ ልክ የክፍል ጓደኛቸው እንዳደረገው። በርሱ መንገድ ስንማር እና ስናስተምር እንከተለዋለን። በእያንዳንዱ እርምጃ ወደ አዳኝ እንቀርባለን። እንለወጣለን። ጌታ መንፈሳዊ እርገትን በእንዴ እንደማይሆን ጌታ ያውቃል። ቀስ በቀስ ነው የሚመጣው። በእያንዳንዱ ጊዜ ግብዣውም ስንቀበል እና ልንከተለው ስንመርጥም ወደ ለውጥ ጎዳና እናድጋለን። መለወጥ የወንጌል ትምህርት ግብ ነው። መለወጥ የአንድ ጊዜ አጋጣሚ አይደለም። አዳኝ ለመምሰል የምናደርገው የእድሜ ልክ ጥያቄ ነው። ሽማግሌው ዳለን ኤች ኦክስ ይህንን አስታውሶናል። ማወቅ በቂ አይደለም። መለወጥ ድርጊትን እና መሆንን ይሻል። ለመለወጥ መማር ቀጣይነት ያለው ማወቅ፣ ማድረግ እና መሆን ነው። የመለወጥ ትምህርት ቁልፍ የሆኑ ትምህርትን ይሻል። የድርጊትን ግብዣ እና ቃል የተገባ በረከት። ትክክለኛ ትምህርትን ስናስተምር ተማሪውን እንዲያውቅ እንረዳለን። ሌሎችን ለድርጊት ስንጋብዛቸው ትምህርቱን እንዲያደርጉ ወይንም እንዲኖሩ እንባርካለን። ጌታ ቃል የገባው በረከት ሲመጣ እኛ እንለወጣለን። ልክ እንደ አልማ አዲስ ፍጡራን እንሆናለን። አዲስ የወጣቶች የትምህርት መሳሪያ አንድ ማዕከላዊ ግብ አለው። ወጣቶች ወደ ኢየሱስ ክርስቶስ ወንጌል እንዲለወጡ መርዳት። በቅርቡ በወጣቶች የሰንበት ትምህርት ክፍል ውስጥ ለራሱ እውነትን ሲያገኝ ተመለከትኩ። ከኃጢአቱ ክፍያ ጋር የተገናኘ ግላዊ ልምድ ለማሰብ ሲያስቸግር ሳይ ይህንን ጠየቅኩት። ስሜት ተሰምቶት እንደሚያውቅ ጠየቅኩት። አዎ ብሎ መለሰ። ልክ እግር ኳስ ስጫወት የአንዱን ልጅ አፍንጫ እንደሰበርኩት። በጣም በጉዳዩ ስሜቴ ተነካ። ጥሩ እንዲሰማኝ ምን ማድረግ እንዳለብኝ አሰብኩኝ። ከዛም ቤቱ ሄጄ ይቅር እንዲለኝ ጠየቅኩት። ነገር ግን ተጨማሪ ነገር ማድረግ እንዳለብኝ አውቄ በጉዳዩ በመጸለይ ከሰማይ አባት ይቅርታን ጠየቅኩ። ይህ ነው የኃጢአት ክፍያ ለእኔ ትርጉሙ። ይህንን ልምዱን በክፍል ውስጥ ሲያካፍል ከዮሐንስ ወንጌል 3:16 ይህንን አነበበ። እግዚአብሔር ዓለምን በመውደዱ አንድያ ልጁን ሰጠ። ከዚያም ስለ ኃጢአቱ ክፍያ ኃይል መሰከረ። ይህ ወንጌል የዚህ ልጅ የሕይወቱ አካል ሆነ። ምክንያቱም ጥያቄውን ጠይቆ ነፃ ምርጫውን በመጠቀሙ ነው። ይህ ወጣት ልጅ በይበልጥ እየተለወጠ ነበረ። የክፍል ጓደኞቹም ሳይቀሩ ቅዱሳን መጻሕፍትን በማንበብ ቁልፍ ትምህርት ላይ አተኮሩ። እነዚያን ቅዱሳን ቃላትን ከራሳቸው ሕይወት ጋር በማዛመድ ትምህርቱን በመኖር ስለሚመጣው በረከት መሰከሩ። የኢየሱስ ክርስቶስን ወንጌል ስናስተምር ቅዱሳት መጻሕፍት ላይ እና የነቢያት ቃላትን እናተኩራለን። እምነትን እንዲያጠነክሩ ቅዱሳን ነገሮችን እናደርጋለን። ምስክርነትን እንገነባለን እና ሌሎች ሙሉ በሙሉ እንዲለወጡ እንረዳለን። አዲሱ የመማሪያ መሳሪያ የሚጠቀሙት ሁሉ የእግዚአብሔርን ቃል እንዲኖሩ እና እንዲማሩ ይረዳል። ኮስታሪካ ያሉትን ቅዱሳን ሳስተምር ማስተማር ታላቁ ጥሪ የሚለውን ማስተማሪያ እያሳየው ምን ያላችሁ አላችሁ ብዬ ጠየኳቸው። በአብዛኛው እጃቸውን አወጡ። በፈገግታ ሁሌ እንደምታነቡት አልጠራጠርም ብዬ ነገርኳቸው። ከፊቴ የተቀመጠችው እህት እጇን አንስታ ሁሌ እንደምታነበው ጠቆመች። ወደ መድረኩ መታ እንድታብራራ ጠየኳት። ይህንን ብላም መለሰች። መጽሐፈ ሞርሞንን ሁሌ አነበዋለሁ። ከዛም ማስተማር ታላቁ ጥሪ ሚለውን አስተምራለሁኝ። ከዚያም ልጆቼ ምን እንደተማርኩኝ በጥሩ መንገድ ማስተማር እችላለሁ። ተምራ በእርሱ መንገድ ለማስተማር ፈለገች። ከዛም በቅዱሳት መጻሕፍቱ ውስጥ ያሉትን ቃላት አጠናች። እናም ቃሉን እንዴት ማስተማር እንደምታስተማር አጠናች። ከዛም ልጆቿ ይለወጣሉ። የእርሷ የወንጌል መማርና ማስተማር በአንዴ አልሆነም። የሆነ ነገር ለማድረግ ውሳኔ ወሰነች። ማድረግ ያለባትን ባደረገች ቁጥር ጌታ በእርሱ መንገድ እንድትራመድ አጠነከራት። አንዳንዴ የለውጥ ጎዳና ረጅምና አስቸጋሪ ይሆናል። የእኔ አማች ወንድም ለ50 ዓመታት ከቤተ ክርስቲያን ቀርቶ ነበረ። 60 ዓመታት ሲሞላው የአዳኝ የተመለስ ጥሪ ግብዣ የተቀበለው አንድ የቤት ለቤት መምህር ለ22 አመታት ፖስታ ካርድ ልኮለት ነበር። ነገር ግን እሱ ራሱ ነው ለመመለስ መወሰን የነበረበት። ነጻ ምርጫውን መጠቀም ነበረበት። የጌታን ሄዶ እሱን የማገልገል ግብዣ መቀበል ነበረበት። አሁን እሱ እና ባለቤቱ በቤተ መቅደስ ታትመው በቤተ ክርስቲያን አስተዳደር ውስጥ እያገለገሉ ነው። በቅርቡ መሪዎችን እና መምህራንን አዲሱ የመማሪያ መሳሪያ አጠቃቀምን የሚያሳይ ቪዲዮ አሳየ ነው። ቪዲዮውን ከተመለከተ በኋላ አማጅ ወንድሜ ይህንን ተናገረ። በስሜት እየተነካ ምናልባት ይህ በወጣትነቴ ቢኖረኝ ኖሮ ደካማ አልሆነው ነበረ ብሎ መለሰ። ከብዙ ሳምንታት በፊት ትግል ላይ የነበረ ወጣት ተዋወቅኩ። የቤተ ክርስቲያን አባል እንደሆነ ጠየቅኩት። አሁን እንደሚጻረር ድሮ ግን አባል እንደነበረ ነገረኝ። በሰንበት ትምህርት ውስጥ ስላለኝ ጥሪ እና በጠቅላላ ጉባኤ ላይ እንደምናገር ስናገር እንዲህ አለ። አንተ የምትናገር ከሆነ አያለውኝ። ዛሬ እያየ እንደሆነ ተስፋ አድርጋለሁ። እያየ ከሆነ የሆነ ነገር እየተማረ እንደሆነ አውቃለሁ። ይሄ የጉባኤ አዳራሽ ለለውጥ የምንማርበትና የምናስተምርበት ልዩ ስፍራ ነው። ነቢይ እንዲሆኑ በመረጥናቸው በተስተማሩ መሪዎች ስንኖር በአዳኝ መንገድ እንመራለን። አንድ እርምጃ ወደ እርሱም እንቀርባለን። ይህ ጉባኤ ለማጠናቀቅ በተቃረበ ሰዓት ሁላችሁም በድምጼ ያንን እርምጃ ተራምዳችሁ የጌታ ኑ ተከተሉ ግብዣን እንድትቀበሉ። ሁሉም ወጣት ሰው እንዲረዱ እንፈልጋለን። እኛ እያንዳንዱ ቀን የኢየሱስ ክርስቶስን ወንጌል እንዲማሩ፣ እንዲያስተምሩ እና እንዲኖሩ እንፈልጋለን። ይህ ነው ጌታ ለሁሉም ልጆች የሚፈልገው። ሕፃን ሆናችሁ ወይንም ወጣት አልያም አዋቂ መታችሁ እንድትከተሉ ትጋብዛችኋለሁ። የእርሱን እግርም ተከተሉ። በእያንዳንዱ እርምጃችሁ ጌታን እንደሚያጠናክራችሁ መሰክራለሁ። መከራ ሲመጣ ጉዟችሁን ቀጥሉ። ጥርጣሬ ሲመጣ አሁንም እንቀጥላለን። መቼም ወደ ኋላ አንመለስም። መቼም ዳግመኛ አንወድቅም። አባት እና ልጁ ኢየሱስ ክርስቶስ ሕያው እንደሆኑ መሰክራለሁ። በጥንት ጊዜ እንዳደረገው አዳኝ እኛን እንድንቀርቦ ማድረግ ቀጥሏል። ሁላችንም ግብዣውን መቀበል እንችላለን። በእርሱ መንገድ ሁላችንም የእርሱን ቃል መማር፣ ማስተማር እና መኖር እንችላለን። ይህንን ስናደርግ በትክክል እንለወጣለን። በኢየሱስ ክርስቶስ ስም አሜን።
Choir and congregation.
ዘማሪዎች እና ተሰብሳቢዎች አንድ ላይ rejoice the Lord is king የምለውን ይዘምራሉ። ከመዝሙሩ ፍጻሜ በኋላ የሰባዎቹ ሽማግሌ ማርከስ ናሽ፣ ዳንኤል ጆንሰን እና ዳን ክላርክ ንግግር ያደርጉልናል። ከነርሱ ቀጥሎ የ12ኛ ሐዋርያ አባል የሆነው ሽማግሌ ዴቪድ ኤ ቤድና ንግግር ያሰሙናል። የ182ኛ ግማሽ ዓመታዊ አጠቃላይ የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን ጉባኤ ነው።
Oh,
Not long ago, several of us in the
በፔሩ ተራራ ውስጥ በማቹ ፒቹ በሚገኘው የኢንካ የጥንት መኖሪያ አጠገብ የተነበረው ሃዩን ፒቹ ተራራ ለመውጣት ሄደን ነበር። ወደ ላይ ሲወጣ በጣም የሚያስደስት እይታ የሚገኝበትና የሚያስፈራ ጉድጉዳ ያለበት ነበረ። ቀጭን ከሆነ ከፍተኛ መንገድ መውደቅ የሞቱ ሰዎች አሉ። እንደዚህ አይነት አደጋዎችን ለማስወገድ በተራራው ላይ በምስር በመስማር የተጠበቁ ጠንካራ ገመዶች አሉ። ወደ ተራራው ስንወጣ እነዚህ ገመዶችን አጥብቀን ይዘን ነበር። ወደ ተራራው ጫፍ ለመድረስ አስቻሉንም። በዚህ የሚታየው አስገራሚ ነበር። በሃይና ፒቹ መንገድ አይነትም የስጋዊ መንገድ ለመፈጸም የሰማይ አባታችን እርዳታ የሚያስፈልገን ዥውያላና በችግር የሚወጣበት ነገር ነው። ለዚህ ምክንያትም ወደ አዳኝና ወደሚረዳ ነው ኃይሉንም እንዲያመጣን የወንጌልን መሠረታዊ መርሆችን ሥርዓቶችን መስርቷል። ከመሠረታዊ መርሆች መካከል አንዱ የሆነው በጌታ ኢየሱስ ክርስቶስ ማመን በሃይኑ ፒቹ ላይ አይነት እንደነበረው ገመዶች ነው። ይህም ማለት ጠንካራና በቤዛችን አዘት ላይ የተጣበቀ ከሆነ እምነት የወንጌል መንገድ በደህንነት እንድንሄድበት የሥጋዊ ፈተናዎች እንድንቋቋምና ወደ ሰማይ አባታችን አስደናቂ ፊት እንድንመለስ ይረዳናል። እምነት የሥራና የኃይል መሠረታዊ መርሆ ናቸው። ይህም በተመለከተው እንደ ተናገርኩት እምነት ስለ ነገሮች ፍጹም የሆነ እውቀት አለ ማለት አይደለም። ይህም ወደ ሥራ የሚነቃነቅ መረጋገጫ ነው። እውን የአዳኛችን ምሳሌ እንድንከተልና በመሥዋዕትና በፈተና ጊዜ በጸሎት ትእዛዛት እንድንከተል ይረዱናል። እምነት የጌታን ኃይል ያመጣልናል። ይህም ከሌሎች ነገር ጋር ወደፊት እንዲመጡ ተስፋ በምንጠልባቸው ነገሮች በእምነት በሚረጋገጡበት ታምራቶችና በመንፈሳዊና በሥጋዊ ጉዳዮች መለኮታዊ ጥበቃ ይታያሉ። እምነት ሕይወታችንን ላይ እንዴት ተጽዕኖ እንዳለ በቤተ ክርስቲያን መጀመሪያ ፈርቀዳጅ እንዲሆኑ በየነበሩትን አንራይውል ሕይወትን አሳይቷል። እንግሊዝ በእንግሊዝ ባሏ የሞተባት እህት ራውሊ ነቢዩ ወደ ጽዮን ለመመለስ የሰጠውን ጥሪ ለመመለስ እምነቷን ተጠቀመችበት። በ1856 ዓመተ ምህረት በሚጓዙበት ጊዜ በበረዶ ካቃጠማቸው የማርቲን የእጅ ጋሪ ቡድን አባል ነበረች። እሷም ልጆቿ በጣም እየራባቸው በነበሩበት ቦታ ላይ ደረሰች። ልጆቼ እየራቡ እያሉ ማየት ጎዳኝ አለች። እየመሸ ነውና በምሽት ላይ ምንበላው ምንም ምግብ አልነበረንም። ሁል ጊዜ እንደማደርገው የእግዚአብሔርን እርዳታ ጠየቅኩት። ተንበርከኩኝና በባህር በምንጓዝበት ጊዜ የነበረን ሁለት ዳቦዎች እንዳሉኝ አስታወስኩ። ትልቅ አልነበሩም፣ እናም በጣም የደረቁ ነበሩ። በእርግጥ ለስምንት ሰዎች የበቁ አልነበሩም ብዬ ያሰብኩኝ አለች። ነገር ግን በአምስት ዳቦና በሁለት ዓሳዎች 5000 ሰዎች መመገብ ከቻሉ በእግዚአብሔር እርዳታ ይህንን ለማድረግ እችላለሁ ብላ ነበር። ስለዚህ በእግዚአብሔር እርዳታ ዳቦዎቹን አገኘውና በምግብ በጠባሽ ውስጥ በውሃ ጋር አስቀመጥኳቸውና እግዚአብሔር እንዲባርክልን ጠየቅኩት። በዚህ መጥበሻ ሸፍኜ እሳቱን ለኮስኩት። ከዚህ በኋላ የጠበሻውን መሸፈኛ ስከፍት መጥበሻው በምግብ ተሞልቶ ነበር። ከቤተሰቤ ጋር ተንበርክከን እግዚአብሔርን ለደግነቱን አመሰገንን። በዚህ ምሽት ቤተሰባችን ብቁ ምግብ አገኙ አለች። አን ሮሊ ወንጌሉን በታላቅ መሥዋዕት እየኖረች ነበር። እርዳታ ፈለገች፣ እናም በዚህም በጸሎት እርዳታ ጠየቀች። በእምነቷ ምክንያት በተስፋ ተሞልታ ነበርና ለቤተሰቧ በታምራት ምግብ አገኘች። ጌታም እስከ መጨረሻ በእምነት ለመጽናት እንድችል ለዘላለም ታላቅ የሆነ ችሎታ በታምር ባረካት። ወደፊት ምን እንደሚሆን ባታውቅም በሚቀጥለው ቀን ልጆቿን ምን ለመገብ እንደምትችል አልጠየቀችም። ጌታን በትዕግሥት ጠበቀችውና እንደ አስደናቂ እንደሚቀልጸው በተስፋ ወደፊትም ገፋች። በደግ በሚከበለው ጨለማ መካከል ምራ፣ እኔ ወደፊትም ምራኝ። ምሽት ጨለማ ነው፣ እናም ከቤቴ ሩቅ ያለው፣ እኔንም ወደፊት ምራኝ። ወደፊት ያለውን ለማወቅ አልጠይቅም፣ እግሮቼን ብቻ ምራልኝ። በሚከተለው እርምጃ ያለውን ማየቴ ይበቃኛልና ይላል። ጌታ የሚንበለበለውን የክፉን ፍላጻዎችን ሁሉ ልታጠፉ የምትችልበትን የእምነት ጋሻ እንድናነሳ አዞናል። ሰይጣን ምን እምነትን እንድንተውና የሚሰጠንን መጠበቂያ እንድናጣ ለማድረግ እንደ ትርጣሬ፣ ፍርሃት ወይም ኃጢአት አይነት ነገሮችን ይጠቀማል። የጠላትን ፈተናዎች እንድናውቅ ዘንድ እነዚህን ለእምነት ፈተና የሚመጡትን አንድ በአንድ እንመለከታቸዋለን። መጀመሪያ በጌታ ወይም በወንጌሉ አለማመን የእግዚአብሔርን መንፈስ እንድንቃወም ያደርገናል። ለዚህ የጌታ መልስ ቀላል ነው። ንጉሥ ቢንያም እንደገለጸው በእግዚአብሔር እመኑ፣ እርሱ እንዳለ፣ እርሱ በሰማይና ምድርን ያሉትን ሁሉ ነገሮች እንደፈጠረ እመኑ። በሰማይና በምድር ሁሉ ጥበብና ኃይል እንዳለው እመኑ። ጌታ ሊረዳቸው የሚችለውን ነገሮች ሁሉ ሰው እንደማይረዳቸው እመኑ ይላል። ባለማመን ወይም በጥርጣሬ ምክንያት እምነታችሁ እየቀነሰ ስታገኙ የጥንት ሐዋርያት እምነታችንን ጨምርልን ብለው እግዚአብሔርን ይለምኑ እንደነበረ አስታውሱ። እናም እምነትንና አስተያየትን አስፈላጊ የሆኑ ጓደኞቹ እንደሆኑ በማወቅ የሚቀጥለውን ምሳሌ አስቡበት። አስተሳሰብ በአስተያየት እምነትን የሚቃረን ከሆነ አስተያየታችሁ ከጌታ ጋር ሲመዛዘን በጣም የተገደበ እንደሆነ አስታውሱ። በሚበር አውሮፕላን ላይ ክንፎች እንደማይገነጠሉ እምነት መጣል አይገባውም። በዚህ ምትክ ትንሽ እምነትን ተንከባከቡ። እናም የሚሠራውን ተስፋ በነፍሳችሁ እንዲሁም በአስተያያችሁ እንዲከተል አድርጉ። ለዚህም ነው እውቀትን በጥናትና ደግሞም በእምነት እሹ ተብለን የታዘዝ ነው። እምነት መጀመሪያ እንደምትመጣ ታምራትን እንደምትሠራም አስታውሱ።
A Dutch oven full of food from two small biscuits.
እንደዚህ አይነት ከሁለት ዳቦ ምግብን የተሞላ ለመገኘት እንደሚቻል አይነት ታምራትን ለመግለጽ ምንም ችሎታ አይኖረንምና። ሁለተኛ፣ ፍርሃት በአዳኝ ያለንን እምነት ያደክመዋል። ሐዋርያት ጴጥሮስ በአንድ አውሎ ነፋስ ባለበት ምሽት ወደ ጌታ ተመለከተ እና ከጌታ ዞር ብሎ የነፋሱን ውሃ ላይ ተወስ ከፈራና በውሃ ለመስመት እስኪጀምር ድረስ በውሃው ላይ ተራመደ። ባይፈራ ኖሮ በመሄድ ለመቀጠል ችል ነበር። በሕይወታችን ውስጥ ባሉት ፍርሃትና በነፋሱ ኃይል ላይ በማትኮር በላይ ጌታ ባሰባችሁት ነገር ሁሉ ወደ እኔ ተመልከቱ፣ አትጠራጠሩ፣ አትፍሩ በማለት ጋብዞናልን። ሦስተኛ፣ ኃጢአት በሕይወታችን ውስጥ የመንፈስ መገኘትን ይቀንሳል። እናም ያለ መንፈስ ቅዱስ በእምነት ለመቀጠል ያለንን ጽኑ ውሳኔ እናጣለን። ክፉን ስጦታ ወይም ንጹሕ ያለውን ነገር ባለመንካትና ፍርድ እንዳይመጣብን እና እምነታችን እንዳይወድቅብን እና ጠላቶቻችን እንዳያሸንፉን ዘንድ ትእዛዛትን ሁሉ በማክበር ትጉ በመሆን እምነታችንን በመቀጠል ከሁሉም በላይ መልካም ነው። ኃጢአት ከሠራችሁና መንፈስን ካጣችሁ ንስሐ ለመግባት እምነት እንዲኖራችሁ ለምናችኋለሁ እና አዳኝም ኃጢአት ክፍያ ሕይወትን እንዲያጸዳ ይፈውሳችኋል። ወንድምና እህቶች፣ ጌታ በእምነታችን መሠረት ቃል ኪዳኖችን ያሟላል እናም የሚጋጠሙንን ፈተናዎች ለመቋቋም ይረዳል። ለአንሮኒና በዓለም አቀፍ ላሉ ሁሉ ሰዎች በትውልድ ወደ ትውልድ ይህንን አድርጓል። የተአምራት አምላክ ስለሆነ ስለማይቀየር እያንዳንዳችንን በተስፋ በጥበቃ እና በኃይል በእምነታችን መሠረት ይባርከናል። በኢየሱስ ክርስቶስ ጽኑ የሆነ እምነት መኖር በሃይና ፒቹ ላይ እንደነበሩት ከመዶች እናንተና ምታፈቅሯቸውን በቤዛችሁ አለትና ሊደረስበት በማይቻለው የሚያድን ኃይል ላይ ትታሰራላችሁ። ፕሬዝደንት ማንሰን እንዳሉት ወደፊቱ እንደ እምነታችሁ የደመቀ ነው። ስለዚህ እውነት እመሰክራለሁ። እናም በጌታ እምነት እያንዳንዳችሁ በጽኑነት ያለ ጥርጣሬ ወደፊት እንድትገፉ እጋብዛችኋለሁ። አዳኝ ሕያው እንደሆነ፣ የእምነታችን ደራሲና ፍጻሜ እንደሆነ እናም ለሚፈልጉትም ዋጋ እንደሚሰጥ አውቃለሁ። ስለዚህ የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
Those of us who have entered into the waters of baptism.
ወደ ጥምቀት ውሃ የገባነውና የመንፈስ ቅዱስ ስጦታን የተቀበልነው ኢየሱስ ክርስቶስን በራሳችን ላይ ለመውሰድ ፈቃደኛችን እንደሆነን ቃል ኪዳን ገብተናል። ወይም በሌላ አባባል ራሳችንን የጌታ ደቀ መዛሙርት እንደሆነን እናውጃለን። ቅዱስ ቁርባንን በየሳምንቱ በመንወስድበት ጊዜ ይህን ቃል ኪዳን እናሳድሳለን። እናም ያም ደቀ መዛሙርትነት በምንኖርበት መንገድ እናሳያለን። እንደዚህ አይነት ደቀ መዛሙርትነት በቅርብ በሜክሲኮ በነበረው ድርጊት ይታያል። ፍራፍሬ ለሚያሳድጉት የሜክሲኮ ህብረተሰቦች መልካም ጸደይ ነበረ። የፍራፍሬው ዛፉ አብበዋል፣ እናም በብዛት አዝመራ እንደሚኖር ተስፋ ነበረ። የተበደሩትን ለመክፈል፣ የተሰበሩትን መሳሪያዎችና ያረጁትን ዛፎችን ለመተካትና ለቤተሰቦች ትምህርትን ክፍያ ለማድረግ ዓላማዎች ተሰርተው ነበር። ብዙ ተስፋዎች ነበሩ። ከዚያም አንድ መጋቢት ሰኞ ጠዋት በረዶ መዝነብ ጀመረ። እስከ ሌሊቱ 9 ሰዓት ድረስ በረዶው ይዘንብ ነበረ። ከዚያም ዳመናው ሲጠፋ ኃይለኛ ብርድ መጣ። እናም ከፍራፍሬዎቹ ትንሹንም ለማዳን የሚቻል ጥረት በሙሉ ተደርጎ ነበረ። ይህ ግን የሚሠራ አልነበረም። በጣም ብርድ ሆኖ ፍራፍሬዎቹ በሙሉ እንደ በረዶ ሆኑ። የሚሰበሰበውና የሚሸጡ ምንም ፍሬዎች በዚህ ዓመት አይኖሩም። ማክሰኞ በሚያሳዝንና ልብ በሚሰበር ሁኔታ ከአንድ ቀን በፊት የነበሩትን አስደናቂ ዓላማዎችን፣ የጠበቁትን ነገሮችና ህልሞች የጠፉበት ሆና መጣች። ስለዚህ መጥፎ የኮሎኒያል ሁዋን ሬይስ ቻንዋ ቤተ መቅደስ ፕሬዝደንት ከጆን ሃች ባለቤት ኢሜል አገኘው። የኢሜሉ ክፍል ላነብላችሁ ፈልጋለሁ። ጆን በጠዋት 6:30 ተነስቶ በዚያ ጠዋት የነበረውን የቤተ መቅደስ ስብሰባ ለመሰረዝ እንዳለበት ለማወቅ ወደ ቤተ መቅደስ ሄደ። የመኪና ማቆሚያዎቹና መንገዶቹ የተጸዱ ስለሆኑ ለመቀጠል እንችላለን በማለት ተመልሶ መጣ። የፍራፍሬ ዛፎቹ የሌላቸው የቤተ መቅደስ ሠራተኞች መጥተው ሁሉም በቤተ መቅደስ ስብሰባ ልናስገባቸው እንችላለን ብለን አስበን ነበር። ሰዎቹ አንድ ከሌላ በኋላ ሲመጣ መመልከቱ በጣም የሚያነሳሳ ነበር። ምንም ሳይተኛና ፍራፍሬዎቻቸው እንደ ጠፉ እያወቁ መጥተው ነበር። በምንዘጋጅበት ስብሰባ ላይ እመለከታቸው ነበር። በእንቅልፍ እየታገሉ ነበር። ነገር ግን ላለመምጣት ጥሩ የሆነ ምክንያት ቢኖራቸውም ሁሉም መጥተው ነበር። እናም 38 በስብሰባ ውስጥ ነበሩ። ይህም የሚያነሳሳ ጠዋት ነበር። በዛ ጊዜ ልዩ የሆነ መንፈስ ተሰምቶኝ ነበር። የእርሱን ቤት እንደምንወድና የሚያስቸግረን ቀን ይህን ለማግኘት መልካም የሆነ ቦታ እንደሆነ እንዲሰማን በማወቁ ተደስቶ እንደነበር ይሰማኛል። ታሪኩ በዚህ አላለቀም። ፍራፍሬያቸውን ያጡ በአብዛኛው ሰዎች ሌላ አትክልቶችን የሚከትሉበት ሌላ እርሻዎች ነበሯቸው። እነዚህ አትክልቶች በሚቀጥለው ዓመት ፍራፍሬ እስኪሚሰበሰብ ድረስ የሚሆን ገንዘብ እንዲኖራቸው ይረዳ ነበረ። ነገር ግን አንድ ወጣት የሚያድግ ቤተሰቦች ያለው ሰው ሌላ እርሻ ሜዳ አልነበረው እና ገንዘብ የሌለበት ዓመት አጋጥሞት ነበር። የዚህን ወንድም ችግር የተመለከቱ በህብረተሰብ ያሉ ሌሎችም የራሳቸውን ገንዘብና መሳሪያዎች ተጠቅመው ቃሪያና የሚያሳድግበት እርሻ ለማዘጋጀት እንዲችል አደረጉለት።
about whom I have just spoken. የነገርኩባችሁ ሰዎች ማን እንደነበሩ አውቃቸዋለሁ። ስለማያውቃቸውም ይሄን ማድረጋቸው አላስተንደቀኝም። የማያውቃቸው ግን ለምን በሚል ቃል የሚጀምሩ ሁለት ጥያቄዎች ይጠይቃሉ። በሌሊት በሙሉ ሲታገሉ አድረው ለአመቱ የሚኖራቸውን ገንዘብ እንዳጡ ካወቁ በኋላ ለምን ኃላፊነታቸውን ለማከናወንና ለማገልገል ወደ ቤተ ክርስቲያን ወደ ቤተ መቅደስ መጡ? በገንዘብ በጣም በተቸገሩበት ጊዜ ያላቸውን ትንሽ ገንዘብ ገንዘብ ተጠቅመው ለምን በችግር ላይ ያለው ይረዳሉ? የኢየሱስ ክርስቶስ ደቀ መዝሙር መሆን ምን እንደሆነ ከተረዳችሁ ለእነዚህ ሁለት ጥያቄዎች መልሶችን ምን እንደሆኑ ታውቃላችሁ። የኢየሱስ ክርስቶስ ደቀ መዛሙርት ለመሆን ቃል ኪዳን መግባት የሕይወት ሙሉ ሥራ ነው። እናም መንገዱ ሁልጊዜም ቀላል አይደለም። ለኃጢአቶች ንስሐ ስንገባና እርሱ እንድናደርግ የሚፈልገን ለማድረግና ሰዎችን እርሱ እንደሚያገለግላቸው ለማገልገል ስንጥር እኛም እንደ እርሱ እንሆናለን። እንደ እርሱም መሆንና ከእርሱ ጋር አንድ መሆን የደቀ መዛሙርትነት ዋና ዓላማና በእርግጥም ትርጉም ነው። አዳኝ የአሜሪካ ክፍለ አህጉርን ሲጎበኝ ደቀ መዛሙርቱን እንደ ጠየቃቸው፣ ስለዚህ እናንተ ምን አይነት ሰዎች መሆን ይገባችኋል? መልሱንም ራሱ በመስጠት እውነት እላችኋለሁ እንደ እኔ ሁኑ ብሎ መክሯቸዋል። እንደ አዳኝ መሆን በምንኖርበት በዚህ ዓለም በጣም ቀላል የሆነ ሥራ አይደለም። መደናቀፊያዎችና ፈተናዎች በየቀኑ በሕይወታችን ያጋጥሙናል። በዚህም ምክንያት አለ። እናም ይህን የምስጋና መጀመሪያ ዓላማ ነው። በአብርሃም 3:25 ላይ እንደምናነባው እና እኔ ጌታ የሚያዛቸውን ማናቸውም ነገሮች ሁሉ እንደሚያደርጉ ለማየት በዚህ ፈትናቸዋለሁ ብሏል። እነዚህም ፈተናዎች በእውነታና በኃይል የተለያዩ ናቸው። ነገር ግን እነዚህ ሳያልፍም በሥጋ ሕይወት የሚኖር ማንም የለም። በአብዛኛው ጊዜ ፈተናዎች እንደ አዝመራ ወይም ሥራ መጥፋት፣ በሽታ፣ የሰውነት የአእምሮ ወይም የስሜት በሽታ፣ ደህንነት፣ ጓደኛ ማጣት እንደሆነ እንመለከታቸዋለን። ነገር ግን ብቁ የሆኑት ዓላማቸውን ማግኘት በሰማይ ላይ በሰው ከፍ ብለው ለመታየት እርዳታ የማይሰጠውን የኩራት አደጋ ሊያመጣብን ይችላል። እነዚህ በዓለም ታዋቂነት፣ በሕዝባዊ ታዋቂነት፣ የሰው ጠንካራነት፣ የስዕል ወይም የስፖርት ችሎታ፣ ብልጽግናና ሀብት ሊሆኑ ይችላሉ። በኋላም ስለ ተሰጡት ፈተናዎች እያንዳንዶችን ፊድለር ኦን ዘ ሩፍ የሚለው ሙቪ ውስጥ የተናገረው ታቪያ እንዲህ ያለውን ስሜታ ይሆናል። እነርሱም ሀብታሞች እርግማን ከሆኑ እግዚአብሔር በዚህ እርገመኝ እናም በዚህም አሻለኝ ብሏል። ነገር ግን እነዚህ ፈተናዎች ከበፊት ከተጠቀሱት በላይ ከባድ ናቸው። ደቀ መዛሙርታችን የሚያድገውን እና የሚፈተነውን በሚያጋጥመው ፈተና ሳይሆን እንዴት እንደምንጸናቸው ነው። በፕሬዝደንት አይሪንግ እንደተማርነው ስለዚህ የሕይወት ታላቅ ፈተና የእግዚአብሔርን ትእዛዛት በሁለት አውሎ ንፋስ መካከል እንደምናዳምጥና እንደምናከብር ማየት ነው። ይህም ፈተናን መጽናናት አይደለም፣ ነገር ግን ፈተና ላይ ያለን ትክክለኛውን መምረጣችን ነው። እናም የሕዝብ አሳዛኝ ነገር ቢኖር ይህን ፈተና ወድቀን እና በክብር ወደ ሰማይ ቤታችን ለመመለስ አለመቻላችን ነው። 23 የልጅ ልጆች አያቶች ነኝ። በትንሽነታቸውም የዘላለም እውነት እንዴት እንደሚረዱ ማየቴ ሁልጊዜ ያስደንቀኛል። ይህን ንግግር ሳዘጋጅ እያንዳንዱ የኢየሱስ ክርስቶስ ደቀ መዛሙርት መሆን ምን ትርጉም እንዳለው ጽፈው እንዲልኩልኝ ጠይቄያቸው ነበር። 8 ዓመቱ ከሆነ ቤንጃሚን ይህንን መልስ አገኘው። የኢየሱስ ክርስቶስ ደቀ መዛሙርት መሆን ማለት ምሳሌ መሆን ማለት ነው። ይህም ወንጌል ሰባኪ መሆንና ወንጌል ሰባኪ ለመሆን መዘጋጀት ነው። ይህም ሰንበትን ማክበር ነው። ይህም መንፈስ ቅዱስን መነሳሻ ማዳመጥ ማለት ነው። ይህም ሰንበትን ማክበር ነው። ይህም ወደ ቤተ ክርስቲያንና ወደ ቤተ መቅደስ መሄድ ማለት ነው። ከቤንጃሚን ጋር በዚህ እስማማለሁ።
ደቀ መዛሙርትን ሙርትነት ለማድረግና መሆን ነው። ትእዛዛቱን ስናከብርና ሰዎችን ስናገለግል የተሻለ ኢየሱስ ክርስቶስ ደቀ መዛሙርቶች እንሆናለን። ታዛዥና ለፈቃዱ ራሳችንን የምንሰጥ መሆን ከሰላም ከደስታና የደህንነት ጋር የመንፈስ ቅዱስ ጓደኝነትን ያመጣል። በሌላ መንገድ ለመምጣትም ይችላሉ፣ ለመምጣትም አይችሉም። በመጨረሻም ለእርሱ ፈቃደኛ በመስጠት ነው እንደ አዳኝ ለመሆን የሚረዳን። እንደገናም እንደ እርሱ መሆንና ከእርሱ ጋር አንድ መሆን ዋና ዓላማ ነው እና ይህም የእውነተኛ የደቀ መዛሙርትነት ትርጉም ነው። ወንድሞችና እህቶች፣ እግዚአብሔር በራሳችሁ ላይ ያላቸውን የልብ ውሳኔ በእምነት ሲያረጋግጡ ኮሎኒያል ሁዋሬዝ ቤተ መቅደስ ውስጥና በአካባቢ ባለሜዳ ውስጥ ያየሁትም ደቀ መዛሙርትነት ነው። ትእዛዛቱን ስናከብር፣ ሌሎችን ስናገለግል፣ ፈቃዳችንን የእርሱ ፈቃድ ስናደርግ የእርሱ እውነተኛ ደቀ መዛሙርት እንሆናለን። የምንመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
I grew up in Rexburg, Idaho, where I was
Idaho Rasberg no yaddekut konjo betseboch gwadenyoch astemaroch na mariyoch tetsno asadrobenya ballachunum hiwot nefsachin yemineka nadral me hiwotachin lay tetsno yemiyaderk liyu limdin oral yezi anet limdim belijinet yedersobenyal yihim limd hiwoten lewtwal inem holgize bebetekristiyan niku neberkun barorane yekende sultanim idget asaytonyal wotat beneberku ze astemare wendim ጄከ በቁርባን ጊዜ የምስማንን ሐሳብ ወረቀት ላይ እንድንጽፍ ጠየቀኝ። ወረቀቱን ይዤ ወሰርኩና መጻፍ ጀመርኩ። መጀመሪያ የጻፍኩት ከዚያን በፊት ላሸነፈው የቅርጫት ኳስ ጨዋታ ነበር። የሚቀጥለው ዝርዝር ከጨዋታ በኋላ ከሴት ጓደኛ ጋር የወጣነውን ዝርዝር ነበር። በተመሳሳይ ሁኔታ ይቀጥላል። ኢየሱስ ክርስቶስም በመጀመሪያው ዝርዝር ላይ አልተገለጸም። በየሳምንቱ ስለ ቁርባን የተሰማን ጽፋለም ለወጣት ያረውናዊ የከነስ ሰልጣን ያን ቁርባን በአዲስ መንፈሳዊ ነገር የተስፋፋ ነበር። ያዳኝ ኃጢአት ክፍያ የተለወጠ መሆኑን በሰንበት ቁርባን ለመካፈልና በጉጉት ተጠብቃለሁ። እስካሁንም በየሁድ ቁርባን ላካፈል የወረቀትን ዝርዝሮች በማየት እገመግማለሁ። በዝርዝሮችም ላይ አሁን በተቀዳሚነት የሚገኘው የሰው ልጆች አዳኝ ነው።
In the New Testament we read of the time that the Savior
ከዳን ውስጥ በመናነብበት ጊዜ አዳኝና ሐዋርያዎቹ ለፋሲካ በዓል በላይኛው ክፍል መገኘታቸውን እንረዳለን። እንጀራውን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። እንዲሁም ከራት በኋላ ጽዋ አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በመፈሰው በደሜ የሚሆን አዲስ ክዳን ነው። ኢየሱስ ንፋዮቶችን በጎበኘ ጊዜ የቁርባን ሥርዓቶችን አስታውቋቸዋል። የነኝን ሁለቱ ጠቃሚ ሁኔታ ለማወቅ ይያለው። ፕሬዚዳንት ኦማኬ እንዳሉት ጌታ በቤተክርስቲያን የቁርባን ስብሰባ በጣም አስፈላጊ የሆነ ማድረጉ ያስደናቂነት ስሜት ይስማኛል። አግባብ ባለው ለቁርባን በነዘጋጅ ህይወታችን ይቀየራል። በበቃት ቁርባን በመንካፈልበት ጊዜ ህይወታችን ይባረክ አምስት መርሆችን ሐሳብ አቀርባለሁ። አንደኛው ለኢየሱስ ክርስቶስ ኃጢአት ክፍያና የምስጋና ስሜት ይኖራቸው። በቁርባን ጊዜ መጀመሪያ መርህ ለሰማይ አባት ለልጁ ኃጢአት ምስጋና ማድረግ ነው። የሚቀጥለው ታሪክ ቁርባን ማሳለፍ ነው። ያረውናው የከነስ ስልጣን በእሁድ ከማግኘቴ በፊት ቁርባን ምንም መስሎኝ አልታየኝም ነበር። ከሰዓት በኋላ ለመጀመሪያ ጊዜ ቁርባን አሳለፍኩኝ። ከስብሰባው በፊት አንድ ዲያቆን ለወንድም ሸም ትኩረት እንድትሰጥ አስተነቀቀኝ። ከንቅፍ ልታነሳውም በመጨረሻ ቁርባን ለማሳለፍ የማሳተፍ ጊዜ መጣ። ለመጀመሪያ 6 ረድፍ ያለ ምንም ችግር አላሳየውም። ልጆችና አዋቂዎች ያለምንም ሐሳብና ችግር ዳቦን ቆረሱ። ከዚያም ወንድም ሽምድ ሁልጊዜ የሚቀመጥበትን ሰባተኛው ረድፍ ላይ ደረስኩ። ግን ተገረምኩኝ። ከመኝታው ንቁ ነበር። እንደ ሌሎችም ሳይሆን ዳቦን በታላቅ ሐሳብና አምልኮ ነበር የቆረሰው። ከጥቂት ደቂቃ በኋላ ውሃ ይዤ ሰባተኛው ረድፍ ላይ ቀረብኩ። በዚህን ጊዜ ጓደኛዬ ትክክል ነበር። ወንድም ሽምድ ራሱን በማጎንበስ እና የጀርመን አይኑን በመሸፈን ተቀምጦ አገኘሁት። እንቅልፍ ወሰደው ይመስላል። ምንም ማድረግ ወይም ማለት አለብኝ። ለጥቂት ጊዜ ለዓመታት በችግር የተጨማደደው ግንባሩን ተመለከትኩኝ። የቤተ ክርስቲያን አባል የሆነው በልጅነቱ ስለነበር በጀርመን ትንሽ ከተማ ብዙ የሃይማኖት ጭፍጨፋ ልምድ አጋጥሞን ነበር። ምስክርነቱም ጊዜ ብዙ ታሪክ ሰምቼ ነበር። በመጨረሻውም ላነቃው ትከሻውን ነካው። ይህን ለማድረግ እጄን ዘረጋው። ስዘረጋ በዝግታ አንገቱን ቀና አደረገ። እንባ በጉንጩ እየወረደ ነበር። እናም አይኑን ስመለከት የፍቅርና ደስታ ስሜት አየው። በፍጥነት ውሃውን ወስዶ ምንም እንኳ በዚያን ጊዜ 12 ቢሆንም የተሰማኝን በግልጽ አስታውሳለሁ። ይህ አዛውንት በጠንካራ ገጽታ ቁርባንን ስወስድ ተመልክቻለሁ። ያለምንም ጥርጣሬ ስለ ቁርባን ስሜት እንደ ተሰማሁ አውቃለሁ። የዚህ አይነት ስሜት እንዲሰማኝ መፈለጌን ሐሳብ ቆረጥኩኝ። ወንድም ሽምድ ከሰማይ ጋር ተነጋግሯል። ሰማይም ከእሱ ጋር ተነጋግሯል። የጥምቀት ቃል ክዳን እንድናደርግ አስታወስኩ። ሁለተኛው መሪ ማስታወስ ያለብን ቁርባን በመካፈል የጥምቀት ቃል ክዳናችን ማደሳችን ነው። አንዳንድ ቃል ክዳኖች በመጽሐፍ ቅዱስ ከተመዘገቡት ያቀፈው እናንተ ወደ እግዚአብሔር በአንድ ዓላማ ለማምጣት እንድትፈልጉ እናም ሕዝቡ ትባሉ ዘንድ እናም አንዳችሁ የአንዳችሁን ሸክም ለመሸከም ፈቃደኛ በመሆን እንዲቀላችሁ ታደርጉ ዘንድ። የቁርባን ጸሎት የዚህ ቃል ክዳን አስታዋሽ ነው። ቁርባን በምንካፈልበት ጊዜ በዚህ ቃል ክዳን ግዴታችን እናታድሳለን። የቁርባን ጸሎት በልባችንና በአእምሯችን በመያዝ እንዳለብን ተገቢ መሆኑን አምናለሁ። ይህም በጥምቀት ቃል ክዳን ላይ ትኩረት እንድናደርግ ይረዳናል። 80 ዓመት ብንሆንም በተጠመቅ ጊዜ የገባነውን ቃል ክዳን በፍጹም መርሳት እንደሌለብን ምኞቴ ነው። ሦስተኛው ቁርባን በቁርባን ወቅት ለኃጢአታችን ይቅር ማለት ይሰማናል። ከቁርባን በፊት ለኃጢአታችን ንስሐ ለመግባት ጊዜ ካሳለም ከቁርባኑ ስብሰባ በንጹሕ ስሜት እንወጣለን። ፕሬዚዳንት ፓከር እንዳሉት ቁርባን የምህረት ሂደትን ያሳድሳል። በየእሁድ ቁርባን ሲቀርብ የምህረት ሂደት የምናስብበት ስነ ስርዓት ነው። በየሳምንቱ ራሳችን የምናነጻበት ምክንያት በአመቺ ጊዜ ስትሞቱ መንፈሳችሁ ንጹሕ እንደሆነ በብቃት ቁርባን መቀበል እንደ ንጉሥ ቤንጃምን ሰዎች ልሰማን ይችላል። በደስታ ተሞልተው ነበር። ለኃጢአታቸውም ስርየት ተቀብለው ነበር። እናም የህሊና ሰላምም ነበራቸው። አራተኛው መሪ ለችግራችን መፍትሄ በቁርባን ስብሰባ ወቅት የሚያነሳሳ መንፈስ መቀበል እንችላለን። በቦሊቪያ የሚስዮን ፕሬዚዳንት በነበርኩ ጊዜ ሜሪያን እና እኔ ፕሬዚዳንት ሴሚናር ከፕሬዚዳንት አይሪን ጋር ለመካፈል እድል አጋኝቶን ነበር። ከዚያ ስብሰባም ከስብሰባው የመጠቀም 3 የሆነ ጠቃሚ ሐሳቦች አግኝቻለሁ። እንደ ልጆች ርኅራኄ በመኖርና የእግዚአብሔር ልጆች ለመርዳት በፍላጎት በችግራችን ለመማር መምጣት አለብን። በርኅራኄ ለቁርባን ስብሰባ በመምጣት ለለየለቱ ችግሮች መፍትሄ ይገንዘብ ስሜት በረከት እናገኛል። በፍቃደኝነት ለመስማት ለተዘጋጀው መምጣት አለብን። እናም በተረበሸ አይደለም። ቅዱስ መጽሐፍ ስናንብ ነገር ግን እነሆ እንዲህ ይላለው አእምሮዬም ሁሉ ልታነጣው ይገባል። ከእነዚህም ትክክለኛ መሆኑን ልትጠይቁኝ ይገባል። እናም ትክክለኛ ከሆነ በውስጥ ልብ እንድቃጠል አድርጋለሁ። ትክክለኛውንም ይሰማሃል። አምስተኛው መርህ በብቃት ቁርባን መቀበል በመንፈስ ቅዱስ እንድሞላ ያደርጋል። ንፋዎች ሲጎበኙ ቁርባን ባስታወቀ ጊዜ ኢየሱስ እንዲህ አላቸው፣ ይህንን ዳቦ የተመገበ ለነፍሱ ሥጋዬን ይመገባል፣ እናም ይህንን ወይን የጠጣ ለነፍሱ ደሜን ይጠጣል። እናም ነፍሱም አትራብም፣ እንዲሁም አትጠማም፣ ነገር ግን ትጠግባለች። የጻድቃንነት ከራባችሁና ከጠማችሁ በመንፈስ ቅዱስ እንድትሞሉ ቃል ተገብቶላችኋል። የቁርባን ሰለውትም በቃል ክዳናችሁን መሰረት የምንኖር ከሆነ መንፈስ ቅዱስ ሁልጊዜ ከኛ ጋር እንደሚሆን ቃል ተገብቷል። ሽማግሌ ማልቨን ባለድ እንዳሉት ከጭንቅላት እስከ እግር ነፍስን የሚያሞቅ መንፈሳዊ በቁርባን ስብሰባ ላይ እንዳለ እመሰክራለሁ። የመንፈስ ቁስል ስድንና ሸክም ስወርድ ይሰማቸዋል። ብቁ ለሆነ ነፍስ ጽናትና ደስታ በማግኘት መንፈሳዊ ምግብን ለማካፈል የእውነታ ፍላጎትን ያገኛሉ። ለኢየሱስ ክርስቶስ ያት ክፍያ ምስጋና ሲሰማን የተባረን እንሆናለን። በየሳምንቱ ቅዱስ ቁርባን ስንቀበል እና የጥምቀት ቃል ክዳን ስናደስ የህምረት ስሜትና የመንፈስ ቅዱስ አናታሽነት እንቀበላለን። ቁርባን በአምልኳችን ላይ ያተኮረ ከሆነ ሁልጊዜ ጥሩ ነው። ለኢየሱስ ክርስቶስ ኃጢአት ክፍያ ምስጋናን አሳያለሁ። እሱ ነዋሪ መሆኑን አውቃለሁ። በኢየሱስ ክርስቶስ ስም አሜን።
My message focuses upon the relationship
between Jesus Christ ምስክርነት መቀበልና ወደሱን ወንጌል መለወጥ ላይ ያለው ግንኙነት ይሆናል። በተለምዶ የምስክርነትና መለወጥ አርእስት በተለያየ ሁኔታ እናወራለን። ቢሆንም እንኳን ይህንን አርእስት አንድ ላይ በማድረግ የበለጠ መንፈሳዊ እምነትን እናገኛለን። ምንም እንኳ እንቁ የሆነ አስተሳሰብ ቢኖርም ይህን አስፈላጊ የሆኑ አርእስቶች አንድ ላይ ስናደርግ የተሻለ መንፈሳዊ እናገኛለን። የሐዋርያ ጳውሎስ ኢየሱስም ወደ ፊልጵዎስ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎችን የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ጴጥሮስም በቀጥታ መልስ ሰጠ። ጴጥሮስም መልሶ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ። ኢየሱስም መልሶ እንዲህ አለ፣ ዮሐና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋዬም ደም ይህን አልገለጠልህም፣ ብፁዕ ነህ ብሎ መለሰ። በጴጥሮስ መልስ መረጃነትና በጌታ መመሪያ መሠረት ምስክርነት በራእይ የሚገኝ ግላዊ ዕውቀት የሆነ መንፈሳዊ እውነታ ነው። ምስክርነት የእግዚአብሔር ስጦታ ስለሆነ ለሁሉም ልጆቹ የሚገኝ ነው። በታማኝነት እውነትን የሚፈልግ አስፈላጊ የሆነው ቅንጣት ያህል እምነትን በኢየሱስ ክርስቶስ ከተለማመዳቸው ምስክርነት ማግኘት ትችላላችሁ። እናም የቃሉን ልግስና ሞክሩ። ለመንፈስ ቅዱስ ማባባል በመመልከት ወደ እግዚአብሔር መቅረብ አለባችሁ። ምስክርነት ግላዊ የሆነ የኃላፊነት በመጨመር የዓለም ምንጭ ማረጋገጫና ደስታ ያመጣል። መንፈሳዊ እውነታ ያለውን ምስክርነት ለማግኘት በንጹህ ልባችሁ ከእውነተኛ ስሜት መጠየቅ መፈለግና ማንኳካት ያስፈልጋል። መሠረታዊ የሆነ የምስክርነት ዋና ነገር እግዚአብሔር አባት ነዋሪ መሆኑንና እንደምወደንና ኢየሱስ ክርስቶስ አዳኝ መሆኑን እናም የወንጌል ሙላት በምድር ላይ ዳግመኛ መመለሱን ማወቅ ነው። አዳኝ በመጨረሻ ቁርባን ላይ ሐዋርያዎቹን ባስተማረበት ጊዜ ለጴጥሮስ እንዲህ አለ፣ ጌታም ሳይሞን ሳይሞን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነቴ እንዳይጠፋ ስለ አንተ እማልዳለሁ ወንድሞችህንም አጽና አለ። እንዲያውም ይህ ኃይል ሐዋርያ ከአዳኝ ጋር በመጓዝ ብዙ ተአምራትን አይተዋል። ጠንካራ የሆነ የጌታን መለኮታዊ ምስክርነት ነበረው። ይህም ቢሆንም ጴጥሮስ ስለሚያነጻው መንፈሳዊ ቅዱስ አማላድ እና በታማኝነት ግዴታ እንዲወጣ ከጌታ ተጨማሪ መመሪያ ተሰጥቶታል። ኢየሱስ ክርስቶስ ወንጌል በተፈጥሮ በኢየሱስ ክርስቶስ ኃጢአት ክፍያ አስፈላጊ በሆነው ባሕርያችን ቋሚ ለውጥን ያመጣል። የእውነት ለውጥ በሰዎች እምነት፣ የልብ ፍላጎት እና የእግዚአብሔር ፍቃድ እንዲቀበሉ ለውጥ ያመጣባቸዋል። እናም ኢየሱስ ክርስቶስ ተከታይ እንዲሆኑ በማድረግ ታዛዥ ያደርገናል። መለወጥ የፍቅርና ታማኝነት ዘር እና መሠረታዊ የሆነ የእምነት ጥልቀት ነው። በግለሰቦች ንስሐ መግባትና በትጋት ታዛዥነት ከእግዚአብሔር የመጣ ራእይ ውጤት ነው። ማንም እውነትን በታማኝነት የሚፈልግ ታላቅ የሆነ የልብ ለውጥን በማግኘት በመንፈስ ከእግዚአብሔር የተወለደ ይሆናል። የደህንነትና ዘላለማዊነትና ሥርዓቶችን ቃል ክዳኖች እናከብራለን። ስለሆነም በክርስቶስ ባላችሁ ጠንካራ እምነት በመቀጠል በእምነት እስከ መጨረሻ መዛለቅ አለባችሁ። ስለዚህም በክርስቶስ አዲስ ፍጥረታት እንሆናለን። ወንድሞች፣ መለወጥ ራስን ለእግዚአብሔር በምስጋናና ምስክርነት ስጦታ አሳልፎ የመስጠት ነው። መጽሐፍ ሞርሞን በሚያነሳሳ የመለወጥ ታሪክ የተሞላ ነው። አምላክ የያዕቆብ ዘር የሆነ ይህን ገልጠዋል። እናም አሁን የተወደዳችሁ ወንድሞቼ፣ የእስራኤል ቅዱስ ወደ ሆነው ክርስቶስ መጥታችሁ እናም የማዳኑ ኃይል እንድትካፈሉ እናም የወዳጆቹንም ኃይል እንድታገኙ እፈልጋለሁ። አዎን፣ ኢየሱስ ክርስቶስ መሆኑን በመንፈስ ቅዱስ ኃይል ማወቅ ጠቃሚና አስፈላጊ ነው። ነገር ግን ከልብ ወደ እሱ መምጣት ነፍሳችን ሙሉ አሳልፈን በመስጠት ከማወቅ የበለጠን ይጠይቃል። መለወጥ ሙሉ ልባችን፣ ሙሉ ኃይላችን እና ሁሉ አእምሮአችን ብርታት ይጠይቃል። የንጉሥ ቤንጃሚን ሕዝቦች ለትምህርቱ ሁሉም በአንድ ድምፅ እንዲህ በማለት ጮኹ፣ አዎን፣ ለእኛ የተናገርካቸውን ቃላት በሙሉ እናምናለን። እናም ደግሞ ሁሉን በሚገዛው በጌታ መንፈስ አማካይነት እርግጠኛነታችሁን እና እውነተኛነታችሁን እናውቃለን። ታላቅ ለውጥ ለእኛ ወይንም በልባችን ውስጥ በመሠረቱ ከእንግዲህ ኃጢአት ለመፈጸም ምንም ፍላጎት የለንም፣ ነገር ግን ያለማቋረጥ መልካምን መሥራት እንጂ።
And a firm determination to improve and become better. Converted Lamanites in the book of Helaman.
መጽሐፍ ሄልማን የተለወጡ ለመናይቶች እንዲህ ተገልጧል። በተወሰነላቸው ጎዳና እንደምንቀሳቀሱ ልብ እንድትሉ እፈልጋለሁ። እናም በእግዚአብሔር ፊት በጥንቃቄ ይራመዳሉ። እናም ትእዛዛቱንም እናም ሕጉንም እና ቅጣቱንም ያከብራሉ። አሁን እንዲህ ይላችኋለሁ፣ እናም የተቀሩትን ወንድሞች ወደ እውነት ያምጡ ዘንድም ያለማቋረጥ ትጋትን ያድርጉ። ይህ ምሳሌ እንደሚያመለክተው የመለወጥ ዋና አስፈላጊ ባሕሪ በልባችን ታላቅ ለውጥ ማግኘት ነው። ያለማቋረጥ ደግን በመሥራት እና ኃላፊነት በመወጣት በእግዚአብሔር ፊት መጓዝ፣ ትእዛዙን መጠበቅና በማይወላውል ብርታት ማገልገል ነው። በግልጽ እንደምታዩ እነኚህ ታማኝ ነፍሳቶች ለጌታና ትምህርቱ በጥልቀት መስዋዕት አድርገዋል። ብዙዎቻችን ብዙውን ጊዜ መለወጥ በአንድ ወቅት ታላቅ ልምድ ሁኔታ ሳይሆን የማያቋርጥ ሂደት ነው። በትእዛዝ ላይ ትእዛዝ፣ በሥርዓት ላይ ሥርዓት፣ ዓላማችን፣ ሐሳባችን፣ ቃላችንና ሥራችን ቀስ በቀስ ከእግዚአብሔር ፍቃድ ጋር ስምምነት ያገኛል። ወደ ጌታ መለወጥ በአቋም መጽናትና ታጋሽነትን ይጠይቃል። የለመናይት ሳሙኤል ወደ ጌታ ለመለወጥ አምስት የሆነ መሠረታዊ ነገሮችን ለይተዋል። አንደኛው በመጽሐፍ ቅዱስ ውስጥ እንደ ተጻፉ በነቢያት ትምህርትና ትንቢት ማመን ነው። ሁለተኛ በጌታ ኢየሱስ ክርስቶስ እምነት ማለማመድ። ሦስተኛ ንስሐ መግባት። አራተኛ ታላቅ የልብ ለውጥን ማግኘት። አምስተኛ በእምነት ጽኑ እናም የማይነቃነቅ መሆን። ይህም ምሳሌ ወደ መለወጥ ይመራል። ለመለወጥ ምስክርነት የመጀመሪያ አስፈላጊነት አለው። ምስክርነት የመነሻ ነጥብ ነው፣ የመጨረሻ መድረሻ አይደለም። ጠንካራ ምስክርነት መለወጥ የተመሠረተበት መሠረታዊ ነው። ምስክርነት ብቻ ከኋለኛው የጨለማ ማዕበልና በምንኖርበት ርኩስ ነገሮች ሊጠብቀን አይችልም። ምስክርነት ጠቃሚና አስፈላጊ ነው፣ ነገር ግን የሚያስፈልገንን መንፈሳዊ ብርታትና ከለላን ሊያዘጋጅልን አይችልም። በምስክርነትና መለወጥ መካከል ያለው ግንኙነት በሞዛያ ልጆች ሚስዮናዊ ሥራ አስፈላጊ ትምህርት ማየት ይቻላል።
An important lesson about the connection between testimony and conversion is evident in the missionary labors of the sons of
Kenneth and Malawat Mahakali allo gnyunnet bemozaya lijoch misionawi sra asfallagi timirt mayit chalal bergitim bizuwochu ndamnotum indihu barai na betinbit menfes nam bawstacho dinq sran bemesraw beegzabher hail beamon na bewondimusas sebab ብዙዎቹ እውነትን ወደ ማወቅ በመመጣላቸው አሁን እንደሁላቸዋለሁ ብዙ ለማንያውን ከጌታ ህያው ስብከታቸውን አመነው ነበር እናም ወደ ጌታ ተለውጠው ነበር እነርሱም ጻድቃን ህዝቦች ሆኑ ከንግዲህ ከእግዚአብሔር ጋር እንድሁም ከወንድሞቻቸው ጋር እንዳይጣሉ ያመጽ መሳሪያቸውን ጣሉ እንዲህ ወደ ጌታም የተለወጡት እነዚህ ናቸው በነኚህ ሁለት ግጥሞች ሁለት ዋና ነገሮች ተገልጸዋል አንደኛ የሁነትን የማወቅ ዕውቀት ይህም ምስክርነት መሆኑን መረዳት ይቻላል ሁለተኛ ወደ ጌታ መለወጥ እኔ እንደምረዳው ወደ ጌታና ወንጌሉ መለወጥ ነው የሁለቱ ምስክርነትና ወደ ጌታ መለወጥ አንድ ላይ በኃይል መዋሐድ ጽናትና የማይነቃነቅ ውጤትና መንፈሳዊ አካልን ያመጣል እነርሱም ጻድቃን ህዝቦች ሆኑ ከንግዲህ ከእግዚአብሔር ጋር እንዲሁ ከወንድሞቻቸው ጋር እንዳጣሉ ያመጽ መሳሪያን አናጣሉ እነሱንም በፍጹም አልሸሹም ያመጽ መሳሪያቸውን አላስረከቡም ከዚያም በኋላው ከእግዚአብሔር ጋር ጥላቻ አልነበራቸውም ያመጽ መሳሪያ እርስ ራስ ወዳጅነትን ኩራትና አለመታዘዝን መተው ከማመንና ማወቅ የበለጠ ይጠይቃሉ ጽኑ እምነት ትህትና ንስሐ መግባትና እሺ ማለት ያመጽ መሳሪያዎች ከመጣል በፊት ይመጣል እናንተና እኔ ወደ ጌታ ለመለወጥ የሚከለክለን ያመጽ መሳሪያ እስካሁን ሚዘን እንገኛለን ከሆነ አሁኑኑ ንስሐ መግባት አለብን ለምንያት ወደ አስተማራቸው ሚስዮኖች አልተለወጡም ወይም እጅግ ጥሩ በሆነ ቤተ ክርስቲያን ፕሮግራም አልተቀየሩም ለማርያቸውን ባህሪያት ብሎ አልተቀየሩም የባህል ልምዳቸው ለመቆየት ወይም ያባታቸው ልምድ ብሎ አልተቀየሩም ለጌታ ብሎ ነው የተለወጡት እንዳዳኛቸውና መለኮታዊና ትምህርት ብሎ ነው የተለወጡት ምስክርነት በመንፈስ ቅዱስ ኃይል እውነትን የምናውቅበት መንፈሳዊ ቁጥ ነው ያለማቋረጥ መለወጥ የተገለጸውን እውነታ በጽኑ እምነት ማወቅ ነው ይህም ፍቃደኛ በሆነ ልብና ትክክለኛ ምክንያት ነው ምስክርነት ማለት ወንጌል እውነት መሆኑን ማወቅ ነው መለወጥ ማለት ለወንጌል እውነተኛ መሆን ነው ወንጌል እውነት መሆኑን ማወቅ አለብን እናም ለወንጌል ታማኝ መሆን አለብን
I now want to use one of many possible interpretations of the parable of the 10
ቆንጂቶች ምሳሌዎች ትርጉም ብዙ ቢሆንም በመስክርነትና መለወጥ መሐከል ያለውን ግንኙነት ለማጉላት አሁን አንዱን ለመጠቀም ፈልጋለሁ ከነርሱም አምስቶቹ ሰነፎች አምስቶቹ ልባሞች የነበሩት ሙሽራውን ለመቀበል መብራታቸውን ይዘው ወጡ ቆንጃጅቶቹ የተጠቀሙት መብራት እብድ ምስክርነት አሰቡ ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙ የዘይቱ መለወጫ ዘይት እንደሆነ አስቡ ልባሞቹ ግን ከመብራታቸው ጋር በማስራቸው ዘይት ይዘው ነበር ሙሽራውም በዘገየ ጊዜ ሁሉ እንቅልፍ እንደላቸው አላቸውና ተኙ እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣ ተቀበሉት ዘንድ ውጡ የሚል ውከታ ሆነ በዚያን ጊዜ እነዚያ ቆንጆጅቶች ሁሉ ተነሱና መብራታቸውን አዘጋጁ ሰነፎቹም ልባሞችን መብራታችን ልጠፋብን ነው ከዘይታችሁ ስጡ ነው አላቸው ልባሞች ግን መልሰው ምናልባትም ለኛ ለናንተ ባይበቃስ ይልቅስ ወደምሽጠው ሄዳችሁ ለራታችሁ ግዙ አሏቸው አምስቶቹ ልባሞች ራስ ወዳድና በፍቃደኝነት አለመካፈላቸው ነው ወይስ የመለወጥ ዘይትን መበደር አይቻለም ብሎ ነው ካለማቋረጥ ለተዛዛት ታዛጅነት የምመጣው መንፈሳዊ ብርታት ለሌላ ሰው መስጠት ይቻላል በትጋት ጥናትና ቅዱስ መጻሕፍትን በማስተላሰል የተገኘው ዕውቀት መንፈሳዊ ዕውቀት ለሚያስፈልግ ሰው መስጠት ይቻላል ወንጌል ለሐዋርያው ቅዱሳን የሚያመጣውን ሰላም መከራና ችግር ላላቸው ግለሰቦች ለተላለፈ ይችላል ለዚህ ያንዳንዱ ጥያቄ ግልጽ የሆነው መልስ አይደለም
must buy for ourselves.
አምስቶቹ ቆንጃጅቶ ልባሞች እንዳስረዱት ያንዳዳችን ለራሳችን መግዛት አለብን። እነኚህ መንፈሳዊ ሴቶች ስለ ንግድ መገበያየት ማስረዳት ሳይሆን የመስክርነት መብራታቸውን እንድበራ ዘይት እንደሚያስፈልጋቸው የያንዳንዳችን ሐላፍነት አስረድተዋል። ይህ ጅግ ውድ የሆነው ዘይት ባንዳንድ ጠብታ ነው፣ በትዕዛዝ ላይ ትዕዛዝ፣ በስርዓት ላይ ስርዓት ነው፣ በታጋሽነት ያለማቋረጥ ነው የተጠራቀመው። ጥቂት ጥረትን የምጠይቅ አቋራጭ መንገድ የለም፣ የድንገት ዝግጅትም ሊሆን አይችልም። ስለዚህም ታማኝ በመሆኑ ሁልጊዜ ጸሎት አድርጉ። ፋኖሳችሁም በማዘጋጀትና በማብራት ዘይታችሁም በመያዝ ሙሽራውን ለመቀበል ዝግጁ መሆን ትችላላችሁ። የእውነት ዕውቀትን በማግኘት ወደ ጌታ ስንለወጥ በጽናትና ያለመነቃነቅ እንደምንኖር ቃል ገባለሁ። የአመፅ መሳሪያችሁን በጉጉት እናስቀምጣለን። በምስክርነት መብራታችንም መንፈሳዊ ብርታትና ብቃት ባለው የመለወጥ ዘይት የተባረክን እንሆናለን። እያንዳንዳችንም የበለጠ ስንለወጥ ቤተሰባችንም እና ጓደኛችንም ማበረታታት እንችላለን። ለዚህም እውነታ በተቀደሰው ስሙ ጌታ ኢየሱስ ክርስቶስ ስም እመሰክራለሁ። አሜን።
At the conclusion of the conference, we express sincere appreciation to all who have worked so diligently to
መጨረሻ ላይ ለዚህ አገልግሎት ዝግጅት በትጋት የሰጡን እና መሰከን ንግግር ላደረጉት ምስጋናችንን እናቀርባለን። አሁን የተወደዱ ነብያችን ፕሬዝዳንት ቶማስ ኤስ ሞንሰን ንግግር ስለሚያሰሙን እድለኞች ነን። ከፕሬዝዳንት ሞንሰን ንግግር በኋላ God be with you till we meet again በሚለው መዝሙር ስብሰባውን ይዘጋሉ። የመዝጊያ ጸሎት የሚደረገው በሰባኛው ሽማግሌ ሌሪ ግንበስትራንትና ከሰልጣናቸው ረዱት ይሆናል። ጉባኤውም ለስድስት ወራት የተዘጋ ይሆናል።
My dear brothers and sisters,
ወንድሞቼና እህቶቼ፣ ሌላ የሚያነሳሳ አጠቃላይ ጉባኤ መጨረሻ ላይ ይደርሰናል። እኔም በግል በመንፈስ ተመግቤያለሁና እናንተም እዚህ ጉባኤ ልዩ መንፈስ እንደተሰማችሁ አውቃለሁ። በማንኛውም መንገድ ለተሳተፉት በልብ የተሰማን ምስጋና እናቀርባለን። የወንጌል እውቀት እውነት በወቅት ተምረናል እናም እንደገና ትኩረት ተሰጥቷቸዋል። ያለፉት ሁለት ቀናት መልእክቶች በልባችንና በሕይወታችን ስንቀበል እንረካለን እንባረካለን። እንደ ሁል ጊዜም የዚህ ጉባኤ ንግግሮች በሚመጣው በሚታተሙት በኤንዛይንና በሊዮና ጋዜጣዎች ውስጥ ይገኛሉ። እነዚህን ንግግሮች እንድታነቡና መልእክቶችንም እንድታሰላሱልበት አበረታታችኋለሁ። በጥልቅ እነዚህን የተነሳሱ ስብከቶች ሳጠና በሕይወቴ ተጨማሪ አገኛለሁና ይህ ጉባኤ አህጉሮችንና ባሮችን አቋርጦ በሁሉም ቦታ ላይ ሕዝቦች በመታየት በሚታመነው በላይ ለመተላለፍ ተችሏል። በዙቦቻችሁ ብንርቅም መንፈሳችሁ ይሰማናል። ለእናንተ ያለንን ፍቅርና መስጋናም እንልክላችኋለን። በዚህ ጉባኤ አገልግሎት ለተለቀቁት ወንድሞች ለብዙ ዓመት መለኮታዊ አገልግሎታቸው ሁላችንም በልብ የሚሰማን ምስጋና አላቀርም። በጌታ ሥራ ባደረጋችሁት የተባረኩት ለመቆጠር አይቻሉምና። ወንድሞችና እህቶች፣ 85ኛ ዓመቴ በቅርብ አልፏል። እናም ጌታ ለሰጠኝ ያንዳንዱ ዓመት ምስጋና ይሰማኛል። ለሕይወቴም ሳስብበት ለሰጠኝ ብዙ በረከቶች አመሰግነዋለሁ። በጠዋት በነበረኝ መልእክት እንደመለከትኩት እሱን በትጋት ለማገልገልና እናንተን ለማገልገል ስጥር የእርሱ እጆች ሲመሩኝ ይሰማኛል። የቤተ ክርስቲያኗ ፕሬዝደንት ኃላፊነት ከባድ ነው። በአጠገቤ ለሚገኙትና ለቀዳሚ አመራር ለሚመጡት ሰዎች ሥራዎች ለመርዳት ፈቃደኛና ችሎታ ያላቸው ለሆኑት ለታማኞቹ አማካሪዎቼ ታላቅ ምስጋና ይሰማኛል። የ12ቱ ሐዋርያት ቡድን አባል ለሆኑት ምስጋናዬንም ለመግለጽ እፈልጋለሁ። ሰባ ቡድኖቹ የተነሳሳ እርዳታዎች እየሰጧቸው በመምህር ሥራ ላይ ድክመት ሳይኖራቸው ይሠራሉ። በዓለም ውስጥም የትም ብትሆኑ ወንድሞችና እህቶቼ፣ በወርዳችሁም በቅርንጫፎቻችሁም በካስማዎቻችሁና በዲስትሪክቶች ያላችሁ ለምታደርጉት ሁሉ ታላቅ ሙገሳ ሰጣችኋለሁ። የተጠየቃችሁን ሥራ በፍቃድ ስታከናውኑ የእግዚአብሔርን መንግሥት በምድር ላይ ለመገንባት እየረዳችሁ ናችሁ። እርዳታችሁ በሚያስፈልግበት ጊዜ እየተረዳዳን እርስ በራስ ሁሉ ጊዜ እንተባበቅ። ያለመነቃቀፍና ያለመፈራረድ ያዳኝ የአፍሪካ የአፍቃሪ ደግነትን ምሳሌ እንከተል። በዚህ ስሜት እርስ በራስ አገልግሎት እንስጥ። በአካባቢያችን ያሉትን ሰዎች እርዳታ ፍላጎት እንድናውቅ እንጸልይ። ከዚያም እንሂድና እርዳታንም እናቀርብ። በሕይወታችሁ ደስተኛ እንሁን። ጌታ ያፈቅረናል እናም ያስብልናል። ትክክለኛ የሆነውን በምናደርግበት ጊዜ ሁል ጊዜም በአጠገባችን ነው። እርዳታ በምንፈልግበት ጊዜም ይረዳናል። ያልጠበቅናቸውም በምንም የማንመርጣቸው ችግሮች በሕይወታችን ይመጣሉ። ማንኛቸውንም ከዚህ የምናመልጥ አይደለም። የሥጋዊነት ዓላማ እንድንማርና እንደ አባታችን እንድናደርግ ነው። እናም የምንማራቸው የሚገዱን ቢመስሉም ይህ የምንማረው በዚህ አስቸጋሪ ጊዜዎች ነው። የኢየሱስ ክርስቶስ ወንጌል ትምህርትን ስንከተል ሕይወታችን በደስታ ይሞላል። ጌታ እንደሚገሥጸው ደስተኛ ሁኑ፣ ዓለምን አሸንፊያታለሁና። ምን አይነት ደስታ ያለ ይመጣልን ይገባዋል። ያፈቅረናል ለእኛም ሞቷል። ለኃጢአታችን ክፍያ አድርጓል። እኛም የእርሱን ምሳሌ እንከተል። መሥዋዕቱን በመቀበል ለመመለስና አንድ ቀን ከእርሱ ጋር አብሮ ለመኖር ብቁ በሚያደርገን መንገድ በመኖር ለእርሱ ያለንን ምስጋናም እናሳየው። ከዚህ በፊት ጉባኤ እንደ ጠቀስኳቸው ለእኔ ለምትጸልዩልኝ አመሰግናችኋለሁ። እነዚህ ያስፈልጉኛል እናም ይሰሙኛል። እንደ አጠቃላይ ባለሥልጣኖችና ሁላችሁንም እናስታውሳለን። እናም የሰማይ አባት ምርጥ በረከቶች በእናንተ ላይ እንዲሆኑ እንጸልያለን። አሁን ውድ ወንድሞችና እህቶቼ ለስድስት ወር ይህ ጉባኤን እንፈጽማለን። በዚያ ጊዜ እስከምንገኝ ግነስ እግዚአብሔር ከእናንተ ጋር ይሁን። በአዳኛችንና በቤዛችን ስም እንዲሁም በኢየሱስ ክርስቶስ ስም በጌታ አሜን።
Our dear Heavenly Father,
we are deeply grateful for this wonderful general conference.
እነታ ስለተማን እና ለዚህ ቆንጆ ሙዚቃ እና በልባችን ለሰማነው እና ደስታ እናመሰግናለን። ዳግመኛ ለተመሰረተው ወንጌልህ እናመሰግናለን። ለነቢያችን ፕሬዝዳንት ቶማስ ኤስ ሞንሰን ጥንካሬና ብርታት እንድትሰጥ እንጠይቃለን እና እንደዚሁም አማካሪዎቹን እና የ12ኛ ሐዋርያዎች እና ሌሎችም የሚያገለግሉትን በረከት እንድትሰጡን እንጠይቃለን። እርሶ አባታችን መሆኑን ማወቃችን ለጸሎታችን መልስ እንደምናገኝ እና ለልጅ ኢየሱስ ክርስቶስ ኃጢአት ክፍያም እንደዚሁም እንደምናስታውሰው ይህን ጉባኤ እንድናስታውስ እንንም ጸሎታችንም ከልብ ኢየሱስ ክርስቶስ ስም አሜን።
This has been a broadcast of the
GT 182 ግማሽ አመታዊ አጠቃላይ የሆለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለ ስልጣናትና ሹሞች የተመረጡ ሲሆን እና የዚህ ክፍል ሙዚቃ በሞርሞን ታበርናክል ዘማሪዎች ይሆናል። የስርጭት ተቀረበው እንደ ህዝብ አገልግሎት በኦንቬል መገናኛ ሲሆን ካለፍቃድ ማባዛት መቅዳት ወይም ሌላ ፕሮግራም መጠቀም የተከለከለ ነው።